የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዘወትር ያክብሮት ሰላምታችንን እያስቀደም የዛሬ የሐምሌ 21 ቀን 2011 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የጁላይ 28 2019 ቅንብራችንን ይዘን ቀርበናል። በዛሬው ዕለት የስርጭታችንን ሙሉ ጊዜ መደብነው ለጥያቄና መልስ ነው። አንድ ምሁር ጋብዘናል። ከምሁሩ ጋር ስለ ኢትዮጵያ ፖለቲካ ውጥንቅጥ፣ የማህበራዊ ሴቶች መናጋት፣ ስለ ሰብአዊ መብት ጥሰት፣ የመንግስት መዋቅር መፋለስ እንዲሁም የዘር ፖለቲካ ስላስከተለው አገርና ህዝብን የማምከንና ከዚሁ ጋር ስለ ተያያዙ መዘዞች፣ ስለ ህገ መንግስቱና ፌዴራላዊ መዋቅሩ፣ ጸረ ህዝብነት በተለይም በጸረ አማራነት የተቀነቀነው ህገ መንግስት በብሔራዊ ሴቶቻችን ላይ ስላሳደረው ተጽዕኖ ጭምር የሚዳስስ ውይይት እናደርጋለን። በተጨማሪም አንድ የስብሰባ ጥሪ መልእክትም ይደመጣል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Hello. የአማራ ተጋድሎ በስዊድን
እንግዲህ በአማራው እንደዚህ ታላቅ ነገር
ዝክረ ያማራ ተጋድሎ በስዊድን ያማራ ማህበር በስዊድን በአማራ ህዝብ ላይ እንዲሁም በኢትዮጵያ ህዝብ ላይ ተከፍቶ የነበረውን ፋሽስታዊ ወታደራዊ ጥቃት በወርሃ ሐምሌ 2008 ዓመተ ምህረት የተመከተበት ሶስተኛ ዓመት የዝክር በዓል ለማክበር ዝግጅቱን አጠናቋል። በዝግጅቱ ያማራ ተጋድሎ አጀማመርና በኢትዮጵያ ፖለቲካ ላይ ስላሳረፈው ተጽዕኖ ትንታኔ በባለሙያም ይቀርባል። ከሀገር ቤት እንግዶች በስልክና በኢንተርኔት በቀጥታ ይቀርባሉ። በወቅታዊ ሀገራዊ ጉዳዮች ላይም ዳሰሳ ይደረጋል። ያማራ ተጋድሎን የሚዘክራው ደረይም የፕሮግራሙ አካል ሲሆን ጣት የሚያስቆረጥ ምግብና መጠጥ ተዘጋጅቷል። ቀስቀሽና ዘና የሚያደርጉ ጣመዜማዎችም ይኖሩናል። መግቢያ ምግብና አንድ መጠጥን ጨምሮ 150 ክሮነር። እለቱ ኦገስት 10 2019 ከ13 ሰዓት ጀምሮ ቦታ ወርቨርስ ፕላን 58 በሚገኘው የኢትዮጵያ ኮሚኒቲ። አዘጋጅ ያማራ ማህበር በስዊድን። አንድ አማራ ለሁሉም አማራ ሁሉም አማራ ለአንድ አማራ።
ሽል ላይ እንደገለጽነው ለውይይት ተጋበዝነው እንግዳ የገበዝናችሁ እንግዳ ይቅርታ አሁን በቴሌፎን መስመር ከኛ ጋር ይገኛሉ። እንግዳችን ዶክተር ሳይመን ግስቴ ይባላሉ። ዶክተር ሳይመን ግስቴ በአዲስ አበባ ዩኒቨርሲቲ በሕግና በአስተዳደራዊ ጥናቶች ኮሌጅ የሰብአዊ መብትና ፌደራሊዝም ረዳት ፕሮፌሰር ናቸው። ዶክተር ሲሳይ የመጀመሪያና ሁለተኛ ዲግሪያቸውን በአዲስ አበባ ዩኒቨርሲቲ አጠናቀዋል። ለድህረ ምረቃ ፕሮግራሞች ድምፅ ሰጥተዋል። በጣሊያንና በአውስትሪያ ስለ ፌደራሊዝም እና ሪጂናሊዝም የምርመራ ስራዎችን አጠናቀዋል። የጥናቶቻቸውን ምርምር ውጤቶቻቸው በተለያዩ ዓለም አቀፍ የምርምር ውጤት ማስተራጫ ጆርናሎች ላይ ለህትመት አብቅተዋቸዋል። በዛሬው ውይይታችን እነዚህን ጥያቄዎቻቸውና የእውቀት አድማሳቸውን የሚያጣቅሱ ያሰሯቸውን ምርት ስራዎችን አስታከን አና ጥያቄዎችን እናደርግላቸዋለን። ጤና ይስጥልኝ ዶክተር ሳይመን ግስቴ፣ ይሰማዎታል?
አይ
ሰማኛ ነው መጥተው እንደምናሉ። እሺ ተነስተ በዛሬው ለት የኢትዮጵያ ነት ሬዲዮ ለቃለ ጥያቄ ለቃለ መልስ ጋበዝ ነው መሰረት ፈቃደኛ ሆኖ በሰዓቱን ግይቶ በሬዲዮ ዝግጅት ክፍል እንደም ባልማጭቻችን ስም ከፍ ያለ ምስጋና ያቀረብኩን ጥያቄው ሸጋገራለሁ። የመጀመሪያ ጥያቄ ማረጋው በአጠቃላይ አሁን በአገራችን ስለሰፈነ ሁኔታ ይመለከታል። በተለይም ባለፈው ሰኔ ከተከናወነው ግድያ ጋተን ተርሶ በህዝብና መንግስት መካከል አጠቃላይ ተፈጠረውን ውጥረት መተማመንና ግጽነትን ተጠያቂነትን የፖለቲካው ጅምብር ውጥረቶችን እንዴት እንደሰፈነ ባየው ህብረተሰባችን ውስጥ እንግዲህ እዛው ባገብ ስላሉ ምንድነው ያገናዘቡት? ሁኔታው ምን ይመስላል? በህብረተሰቡ ውስጥ የተፈጠረው ጅምብር ጠርቷል ወይ? በኢንፎርሜሽን ህዝቡ ማወቅ የሚገባውን ለማወቅ ያስቻለ ሁኔታ ተፈጥሯል ወይስ? በዚህ ዙሪያ ላይ እንጀምርና ምክንያቱም በብዙ ኢትዮጵያውያን መካከል የሚጉላላ ሐሳብ ስለሆነ እስቲ ይሄንን አጥርተን እንለፍ። አመሰግናለሁ። መስመር እርስዎ ነው።
አመሰግናለሁ እድሉን ስለሰጣችሁኝ። እውነት ነው ከሰኔ 15 የአማራ ክልል ባለስልጣናትና እንዲሁም አዲስ አበባ ላይ ጀነራሎች ከተገደሉ በኋላ የተለያዩ ጀምብሮች ተነስተዋል። አንደኛው በአማራ ክልል እርስ በርስ እንደተገዳደሉ ራሳቸው በህይወት የተረፉ ሰዎችም ገልጸዋል። ሌሎች አካላት ደግሞ እንደ መፈንቅለ መንግስት አድርገው የሚፈርጁት በተለይ በመንግስት በኩል የመፈንቅለ መንግስት ሴራ ከሸፈ የሚል አይነት ወይም ሙከራ ተካሂዶ መክሸፉን ወዳውኑ የሚገልጽ መግለጫ ወጥቶ ነበር። በሌላ በኩል ኋላ ላይ ቆይቶ ደግሞ ጀነራሎቹ ከተገደሉ በኋላ በጀነራሎቹና በባህር ዳሩ ክስተት መካከል ግንኙነት እንዳለ የሚል የመንግስት ቃል አቀባይ መግለጫ ሰጥቶ ነበር። ይሁን እንጂ ኋላ ላይ ዘግይቶ ደግሞ የፖሊስ የፌደራል ፖሊስ በሁለቱ መካከል ግንኙነት ይኖር አይኖር በማጣራት ሂደት ላይ ነን የሚል ምላሽ ወይም ማብራሪያ የሰጠበት ሁኔታ ነበረ። ጀነራሎቹን ገደለ የተባለው ልጅም ወዲያው ራሱን እንዳጠፋ ወይም ለማጥፋት እንደሞከረ ተገልጾ ነበረ። ይሄም በራሱ ውሸት ሆኖ ቆይቶ እንደገና ራሱ ፌደራል ፖሊስ በስተቀር ያለ በስተና ላይ ነው ያለው። ነዚህና የመሳሰሉት ነገሮች መደናገሩን የበለጠ አስፈታውት እንደነበር ይታወቃል። በተለይ የአማራ ክልል ውስጥ ያለ የፖለቲካ ሁኔታን በተጣውቁ ውስጥም የራሱን እጅ ለማስከባት የፌደራል መንግስት ያደረገው ጥረት የፈጠረው ውጅንብር ነው የሚል አገላለጾችም ይነሳሉ። ይሄ የብዙ ሰዎች ጋር ተደርጎ ሊወሰድ ይችላል። ወዳውኑም የፌደራል መንግስት ባህር ዳርን አካባቢውን ለማረጋጋት መከላከያንም ፌደራል ፖሊስንም በማስተማራቱ ይህን አጋጣሚ በመጠቀም የአማራን ፖለቲካ ለማዳከም እንዲሁም የጸጥታ ኃይሉን ለመበታተን ወይም ተገቢ ቁመና እንዳይኖረው ለማድረግ የተደረገ ጥረት ነው የሚል ስጋት በተለይ ከአማራ ፖለቲከኞች፣ አክቲቪስቶች እና የተወሰነ የህብረተሰብ ክፍሎች የሚሰማ የሚደመጥ ነገር እየሆነ መጥቷል። ስለዚህ በጥቅሉ አሁንም ድረስ የጠራ ነገር ወይም በምርመራ ሂደት ውስጥ ጥርት ያለ ማስረጃም መረጃም ለህብረተሰቡ ቀርቧል ማለት አይቻልም። በቅርቡ የአማራ ክልል ምክር ቤት ተሰብስቦ አዲሱን ርዕሰ መስተዳድር ሲሾምና ያለፈውን የስራ አፈጻጸም ሪፖርት ሲያዳምጥም ምክትል ርዕሰ መስተዳድሩና ከግድያ የተረፉት አቶ ላቀ እያሌው ባቀረቡት ሪፖርትም ላይ አሁንም ገና ምርመራው እየተጣራ እንደሆነ በገዳዮች እና በተገዳዮች መካከል ያን ያህል ሀሳብ የሰፋ የሪዮት ዓለም ልዩነት እንዳልነበረ ያረጋገጡበት ሁኔታ አለ። ይህም ሆኖ ግን በአካሄድ ላይ የተለያዩ ልዩነት ሀሳቦች ይንጸባረቁ እንደነበረ በተወሰነ ለማሳየት የሞከሩበት ሁኔታ አለ እና ይህም ሆኖ አጥጋቢ እና ሰውን ከውጅንብር ሊያወጣ የሚችል ትክክለኛና ሊያረጋጋ የሚችል ማስረጃ ከፌደራል መንግስትም ይሁን ከአማራ ክልል ተገኝቷል ማለት አይቻልም እስካሁን ባለው ሁኔታ።
በጣም ጥሩ። አሁን እንግዲህ እስካሁን እንደሚታየው ከሆነ ያው አማራው ማሳደጃና ብዙ አማራዎች አክቲቪስቶችም በላቸው የፖለቲካ ድርጅት መሪዎችም እየታሰሩ እየታደኑ ነው በየቦታው። ዛሬም አንድ ዜና ተደምጧል እና ታማኝነት የሌለው ነገርና ደባዎች ስላሉ እንግዲህ አጥርቶ ጥርት ያለ ኢንፎርሜሽን እስኪመጣደስ ይሄሉ ተገመገሙ ሞት በውጭም ተጋሪ የሚያረግ ነው። ሁሉም በውጭ ያለው ቢሆን ነገሩ በጣም ውጅንብርን የፈጠረና ለአማራው ህዝብ መታደኛ እንደተጠቀሙበት ነው የሚያሳየው። እንግዲህ ጉሏዶ የሚመጣውን ኢንፎርሜሽን ደግሞ እንጠብቃለን። ሌላው በዚሁ በዚህ በቀደም ባተነሳው በአድን አማራዎች በሰጡት መግለጫ ተስተካከም አንዳንድ ነገሮችም እየተደመጠ ነው እና በዚህ በአድን በሚመለከት ሲያን እንደው በህዝቡ ማመረም የሚጉላላ ነገር ነው። ከቀደም ሲል በአድን አሁን አደፓ ለተነግ ፍጹም ታማኝ በመሆን አማራውን ሲያስጠቃ ኑሯል። ይህ ብላለፈው 27 አመት ታይቷል። አሁን ደግሞ በዚሁ ይሄው ነገር ባለው ሙጅምብር ሆኖ ቀደም ሲል በኦዴፓ የሚዘወድ ድርጅትም ሆኗልና ለአማራው ሁሉና ትግል የማይበጅ ድርጅት ነው የሚል ስያሜ ከተሰጠው ዘመን አልፎታልና ይሄን እስቲ ይሄን ነው ይጋሩታል ማለት ሳይሆን የሚሰጠውን ህዝብ አስተያየት ከምን አንጻር ነው በአድን ህዝቡ ያወገዘው ነው ባሁን በሰሞኑ በተፈጠረው ሁኔታ ይሄን በመለከት እስቲ ምንድነው በህዝቡና በአድን በአድን መካከለ ያለው ልዩነት ይሄን አሁን የተቀስኩትን የድርጅት አሽከርነትና ተላላኪነት በሚመለከት ነው ወይንስ ራሱ ካደጃጀቱና ከውስጡ ካቀፋቸው አመራር ጉድለት ነው? እስቲ ይሄንን እስቲ አስተያየት ቢሰጡበት።
እውነት ነው። ድሮ ወይም ቀድሞ ሂዴን ይባል የነበረበት የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ይባል የነበረው ድርጅት ኋላ ላይ ስሙን ቀይሮ በተለይም ከ1986 አጋማሽ ጀምሮ ብአዴን በሚል ብሔረ አማራ ዲሞክራሲያዊ ንቅናቄ የሚል ስያሜ ይዞ የአማራን ክልል እና ህዝብ እየመራ እንደመጣ ይታወቃል። ቀደም ሲል ጀምሮ በትጥቅ ትግሉም ወቅት ከህወሓት ጋር ቅርበት ነበረው። ከምስረታው ጀምሮ ከለላና ድጋፍ ያደርግለት እንደነበረ ይታወቃል። ህወሓት እንግዲህ በትግርኛ ስያሜው ነው ትህነግ ያልኩ ነው ለመግለጽ መሞክረው፣ የትግራይ ህዝብ ነጻ አውጪ ግንባር። ይሄን ከመስረታው ጀምሮ ከለላና መከለያ ሆኖ ስላገለገለው እና እንዲመሰረትም የራሱን ድጋፍ ስላደረገ ብዙ ጊዜ አቅሙም ደካማ የነበረ ስለሆነ በህወሓት ወይም ትህነግ ሳምባ እንዲተነፍስ ተደርጎ የተቃኘበት ሁኔታ ነበረ። በተለይ አመራሩ አብዛኛው የሂዴን አመራር በኋላም ላይ የብአዴን አመራር ህብረ ብሔራዊ መልክ የነበረው ነው። አማራ ብሔርተኝነት ሊያስበው የሚችል አልነበረም። ስለዚህ ስለ ኢትዮጵያ እያሰበ ስለ ኢትዮጵያ እየታገለ መጣ የሚል ድርጅት እና አመራር ስለነበረ 86 አጋማሽ ላይም በድንገት ወደ ብሔረ አማራ ዴሞክራሲያዊ ንቅናቄነትም ሲቀየር ስሙን እንደቀየረው ሳቢውን ውስጡን ሬዮቱን አስተሳሰቡን ለአማራ ህዝብ በሚጠቅም መልኩ ቃኝቶ አልነበረም የተቀየረው። ይሄንን ሁኔታ እኔ በተለያየ ጊዜ ለመጻፍ ሞክሬያለሁ፣ ሐሳቤንም ለመግለጽ ሞክሬያለሁ። በሂደቱም በተወሰነ ስለነበርኩ 2005 መጨረሻ ላይ የራያ ህዝብ የማንነት ጥያቄና የማዕከላዊ መንግስታት ምላሽ ከአጼ ዮሐንስ ከኢህአዴግ በሚል መጽሐፍ ከአንድ ጓደኛዬ ጋር በጻፍ ነው መጽሐፍ ላይ የብአዴንን ተላላኪነት በግልጽ ለማሳየት ሞክረናል። በጥናት ላይ በተመሰረተ በማስረጃ የተደገፈ የራያና የወልቃይትን ህዝብ ሊያድን ያልቻለ በአማራነቱ የማይኮራ አመራር እንዳለው ለማሳየት ተሞክሮ ነበር። አሁን ሳምንት በፊት ባሳተምኩት መጽሐፍ ላይ በሴራ የተፈተነች ህይወት የሚል መጽሐፍ አሳትም ያለው አሁን ገበያ ላይ ውሏል። በዚህ መጽሐፍም ላይ አንዱ በዝርዝር ለሄድበት የሞከርኩት እኔ በዛ ሂደት ውስጥ በተወሰነ ሳልፍ ያየሁትን የታዘብኩትን የትግሉን ሂደት የፖለቲካ ሁኔታውን በብአዴንና በትህነግ መካከል የነበረውን ያልተቀደሰ ያልተገባ ግንኙነት፣ ሚዛኑን ያልጠበቀ ግንኙነት የሚያጋልጥ መጽሐፍ ሁሉ እስከ መጽሐፍ ደርሻለሁ። እንግዲህ ይሄ የብአዴን ተላላኪነት በሽታ ከትህነግ ጋር የነበረው ግንኙነት በጣም ጎልቶ ይወጣ ነበረ። ይህም ሆኖ ግን እዛ ውስጥ ይሄን የሚቃወሙ ሰዎች፣ አባላት፣ አመራሮች አልነበሩ ማለት አይደለም። ትልቁ ቁንጮው ላይ ያው አሳግማቱ ከጭንቅላቱ እንደሚባለው ጭንቅላቱ ላይ የነበሩ አመራሮች አንዳንዶቹ ጸረ አማራም የሚሆኑበት፣ አንዳንዶቹ ለአማራ ጉዳያቸው ያልሆኑ አማራም ያልሆኑ በብሔርም ስለነበሩ ለትህነግ አመራር በጣም የተመቹ እንደነበሩ ማየት ይቻላል። ይህም ሆኖ ከስር የነበሩት በመካከልም የነበሩት አመራሮች የአማራነት ስሜት ስለነበራቸው ከውስጥ ሆነው ግፊት ያደረጉ ነበር። አንዳንዶቻችን ትተን እስከ መውጣት ደርሰናል። ይህም አሁን ከቅርብ ጊዜ ወዲህ ግን ለአማራ ህዝብና አካባቢ ልማት የሚቆረቆሩ ወደ አመራሩ እየመጡ የሄዱበት በራሱ ጊዜ ሂደት የመተካካትም ስራ ሲሰራ በዚህ ረገድ የተሻለ አሁንታ አስተዋጽኦ ሊያደርጉ የሚችሉ ሰዎች ወደ መሀል የመጡበት ወደ አመራርነት የመጡበት ሁኔታ እንደነበረ ይታወሳል። በእነሱም ላይ ያልተደረገ ዘመቻ አልነበረም። እስከ ቅርብ ጊዜ ድረስ ወደ እስር ቤት እስኪገቡ ድረስ እና አቶ በረከትና በተለይም አቶ በረከት ስም በማጥፋት ረገድ ጭምር ለማሸማቀቅ አንገታቸውን ለማስጠፋት ጥረት ያደርጉ ነበር። ድሮ በስብሰባዎች፣ በመድረኮች፣ በጉባኤዎች እያሸማቀቁ ይኖሩ እንደነበር ይታወቃል። አቶ በረከት እጃቸው ረጅም ስለነበረ ከዛ በላይ መጋፋት የሚችል አልነበረም። አሁን ላይ ይሄ የለውጡ ኃይል በአንጻራዊነት ለአማራ የሚቆረቆረው ቡድን ወደ አመራርነት መጥቶ በዛ ዙሪያ የተሻለ ስራ ለመስራት እየተሞከረ የነበረበት ሁኔታ እንደነበር እናስታውሳለን። ለውጡንም በጋራ እንዳመጡት እናውቃለን። አቶ ደመቀ ነገዱ፣ ዶክተር አምባቸው፣ ሌሎችንም መጥቀስ እንችላለን። ከኦህዴድ አመራሮች እና ዶክተር አብይ እና አቶ ለማ እና ሌሎችም ጋር ሆነው ትህነግን ከማዕከል ያስወጡበት ይገፉበት የማዕከላዊ ስልጣኑን ሁለቱ በጋራ ሊይዙ የሚችሉበት በዋነኛነት ደግሞ ታላቁን የኦሮሞ ህዝብ በሀገሪቱም በብዛት በቁጥርም በተለያየ መልኩም የሚገባውን ቦታ መያዝ አለበት የሚል ስምምነት ላይ ተደርሶ ኦሮሞ ወደ መሪነት የመጣበት ሁኔታ ነበር። ይሄ እስከዚህኛው ታሪክ ድረስ በአጭር ጊዜም ቢሆን ባለፉት 3-4 ዓመታት የተሻለ ለውጥ ሊያመጣ የሚችል እንቅስቃሴ ከብአዴን ውስጥ ማየት ይችላል ነበር። እንዳለመታደል ሆኖ ግን አሁን ላይ የምናየው ባለፉት 6-7 ወራት አሁንም ኦዴፓ ወይም የቀድሞ ኦዴፍ ሁሉንም ነገር የሚቆጣጠር የሚል ስሜት እያሳየ ከአዴፓም ጠንከር ያለ ምላሽ ወይም ጠንከር ያለ ተቃውሞ ያለመስተማት ጋር ተያይዞ አሁንም አዴፓ ከስም ለውጥ ያለፈ የተላላኪነት ሚናውን በዛው መልክ ሊቀጥል ነው የሚል ስጋት እየተፈጠረ መጥቷል። እኔም በተለያየ አጋጣሚ ከአመራሮችም ጋር በማገኛቸው ሁኔታዎች ማነሳላቸው መተቻቸውና ራሳቸውን ሆኖ ማለት ነው መከረውም በዚህ ዙሪያ ነው። አሁን ላይ ከነ ዶክተር አምባቸው ሞት ጋር ተያይዞ የአመራር ለውጦችም እየተካሄዱ ነው። ተስፋ ሰጪ የሆነ ነገርም ያየን ነው። ልንቁጭት ዶልቶ እየወጣ ነው። በተለይም አቶ ዮሐንስ ባያለው ቀደም ሲል በእናቶ በረከትና ታደሰ ካሳ ተገፍተው ወጥተው እዚህኛ ጋር ዩኒቨርሲቲ ቀደም ሲል ለመግለጽ እንደሞከርኩት ከለውጡ ጋር ተያይዞ በተለይ ወደፊት የመጡ አመራሮች በህዝብ ዘንድ የተሻለ ተቀባይነት እያገኙ ለወደፊቱም ለውጥ ሊያመጡ እንደሚችሉ፣ የፌዴራል መንግስቱንም ሊገዳደሩ እንደሚችሉ ምልክቶች እያየን ነው። እንግዲህ አጋጣሚ የሰኔ 15ቱ ግድያ በእጅጉም ያሳዝን በከፍተኛ ልምድና ችሎታ የነበራቸው አመራሮችን ያሳጣ ቢሆንም እንደና አቶ ዮሐንስ ባያለው አይነቶቹ ደግሞ ወደፊት መጥተው ሌላውንም በዙሪያቸው አሰልፈው ያን ክፍተት ይሞላሉ ተብሎ ተስፋ ተጥሎበታል። በቅርቡም የጸደቀው የርዕሰ መስተዳድር ተመስገን ጥሩነህ ሹመትም ቀደም ሲል ጀምሮ የህዝብን አስተያየት ለማዳመጥ ለማስተባበር ጥረት የተደረገበት ሁኔታ ከወትሮው በተለየ መልኩ እንደዚህ የተለመደ አልነበረም። በኢህአዴግ አሰራር መሰረት ምክር ቤቱ ተሰብስቦ እከሌ ነው ጠቅላይ ሚኒስትር የሚሆነው ወይም እከሌ ነው ርዕሰ መስተዳድር የሚሆነው እስከሚባልበት ድረስ ማንም ያውቅ አልነበረም። ጥቂት ሰዎች ብቻ አውቀውት የሚቆዩበት ሁኔታ ነው የነበረው። በግምት ብቻ እከሌ ሊሆን ይችላል እከሌ ላይሆን ይችላል የሚል ነበረ። ዘንድሮ ግን ቀደም ሲል ከአንድ ሳምንት በፊት ማን እጩ ርዕሰ መስተዳድር ሊሆን እንደሚችል በማሳወቅ ጭምር አባላቱም ህዝቡም የራሱን ሀሳብ እንዲገልጽ የተደረገበት ሁኔታ አለ። ይሄ አንዱ ስጋት ግን ደግሞ ይዞ የመጣው ነገር አለ። አሰብስ መስጊድ ሆነ ተምሴ ጋር አብረው የሰሩበት በኢንሳ ውስጥ አብረው መምሪያ ኃላፊ ሆነው የሰሩበት ከዛ ቅርበታቸው መስሎ ርብቃዊ ወደ ጠቅላይ ሚኒስትርነት ሲመጡ አንተ ተንታ ዳይሬክተር አድርገዋቸው ስለነበረ ከዛም ቆይተው የራሳቸው የደህንነት አማካሪ ሆነው እንዲሰሩ ማድረገው ስለነበረ አሁን ወደ አማራ ክልል ሄደው ርዕሰ መስተዳድር ሲሆኑ ከዶክተር አብይ ጋር ፊት ለፊት የመጋፈጥ የአማራን ህዝብ ጥቅም ይዘው የመገዳደር ለምን ብሎ የጊዜው ቻሌንጅ ማድረግ እድል ይኖራቸው ይሆን የሚል ስጋቶች ይንጸባረቃሉ። ከዛ ያለፈ ምናልባት በተግባር የምናየው ነገር ይኖራል። ቅድም እንዳልኩትም አቶ ዮሐንስም ሌሎችም በዙሪያቸው ሲያሉ ድል ሲያገኙ የሙሉ ኃላፊነቱንም ሲወስዱ እሳቸውም በእርግጠኝነት ለአማራ ህዝብ ጥቅም ግንባር ቀደም ሆነው ይቆማሉ የሚል ተስፋ አለ። እንደዛ ከሆነ አዴፓ የኦዴፓ ተላላኪ የሚሆንበት ወይም የእሱ ጥገኛ ሆኖ የሚኖርበት እድል አይኖርም የሚል ተስፋ አለ። ምክንያቱም ከትህነግም ጋር ባለፈው በተለይ ትህነግ ያወጣውን መግለጫ ተከትሎ አዴፓ የሰጠው ጠንከር ያለ መግለጫ አለ፣ ምላሽ አለ። ባለፉት 37-38 ዓመታት ሲቆጭና ውስጡ ሲያረ የኖረውን ስሜቱን በዚህ መግለጫ ያሳየበት የገለጸበትና ሙሉ በሙሉ ከትህነግ ጋር የተፋታበት መሆኑን አሳይቷል። ይሄ እንግዲህ አንድ ጉልበት ይሰጠዋል የሚል ተስፋ አለን። ይሄ ለኦዴፓም ሌላ መልእክት እንደሆነ የሚያሳዩ ነገሮች አሉት። ምክንያቱም አዴፓ ከኦዴፓም ጋር የሚኖረው ግንኙነት በዛ መልክ በእኩልነት ላይ የተመሰረተ በመደጋገፍ ላይ የተመሰረተ በትብብር ላይ የተመሰረተ ካልሆነ አዴፓ የራሱን አቋም ሊወስድ እንደሚችልም ትምህርት ይሰጣል የሚል ግምት አለ።
አይ መልካም። ከዚሁ ከተጠቀሱት ጋር ያሁን በቅርብ የተሾሙት ማስተማሪያ አስመልክቶ ድርጅቱንም ይሄንን በተፈጠረው ቀውስ ምክንያት አባዲስ ሲዋቀር አንድ ከሌሎቹ የአደግ እንግዲህ ምለው ድርጅት አለ ብለን ካል ከድርጅቶቹ ከአጋር ድርጅቶቹ ከነተነግ ሆነ ከኦፒዲኦ የሚለያ ደረጃጀት ነው የተዋቀረው። ለምን አቶ ተመስገን ይባሉት ርዕሰ መስተዳደሩ እና የፓርቲው አመራሮች የተገነጣጠለ ነገር አድርገውበታል። እንግዲህ እንደና ጤናውት ከሆነ አላቅም የሌሎች ፓርቲዎች እንደዛ አይደለም። ኦፒዲኦ በአመሪው ዶክተር አቢናቸው ከዛ ያው በውስጣቸው የሚተኩት ካመራው ውስጥ ያሉ ናቸው እንጂ ድርጅቱ ለሁለት ከፍሎ ርዕሰ መስተዳድሩ ለብቻው ፓርቲው ለብቻው አርጓል ተዋቀረው ነበር። ይሄ እንዴት ነው? ይሄ ትክክለኛ አመለካከት ነው? ይሄንን ብዙ ሰዎች አስተያየት ሰጡበታል። ከአዴፓ አሁን የተደረጀበት አደረጃጀት ከሌሎቹ አጋር ድርጅቶች ከሚባሉት አደረጃጀት የተለየ ነው። እና ለምን ይሄ ሆነ?
እኔ ባለኝ እውቀትና የቅርብ ክትትል ምንም የተለየ ነገር የለውም። አንድ ነገር አማራ ላይ ሲሆን ለምን እንደሆነ አይገባኝም፣ ይጎላል። ለምሳሌ አሁን ብሔርተኝነት ባለፉት 40-50 ዓመታት በትግራዮች፣ በኦሮሞዎች፣ በሌሎችም በከፍተኛ ሁኔታ ሲቀነቀን በከረረ መልኩም ሲጦት የኖረበት ሁኔታ አለ። በዛም ጊዜ ብዙ አስገራሚ አልነበረም። አሁን የአማራ ብሔርተኝነት ባለፉት 2-3 ዓመታት በተለይ ጠንከር ብሎ ወደ ፊት ሲመጣና ከአብን መመስረት ጋር ከአማራ ብሔራዊ ንቅናቄ መመስረት ጋር ተያይዞ ወደ ፖለቲካው ጎልቶ ገፍቶ ሲመጣ አስፈሪ የሆነበት ወይም መነጋገሪያ የሆነበት አስቀድሞ ትነግም ወይም የትነግ ደጋፊ ትግራይ አክቲቪስቶችም የኦሮሞ አክራሪ ፖለቲከኞችና አክቲቪስቶችም አብን አስቀድሞ መጥፋት እንዳለበት ለዚች ሀገር ለአማራም ቢሎች እንደማይችል ሰፊ ቅስቀሳ ያካሄዱበት ሁኔታ ነበር። ይሄ ምን ያህል የአማራ ህዝብ ሲደራጅ የአማራ ህዝብ ሲጠናከር ስጋት የሚሆናቸው የህብረተሰብ ክፍሎች መኖራቸውን ያሳያል። አንድ ሁለተኛው የተሳሳተም ግንዛቤ በአንዱ የሌላው መልኩ ይያዛል። እኔ እስካሁን ከማውቀው ድረስ ቀደም ሲል ለምሳሌ በትግራይ ክልል አቶ ገብሩ አስራት ርዕሰ መስተዳደር በነበሩበት ዘመን የድርጅቱ ምክትል ሊቀመንበር አልነበሩ ወይ ሊቀመንበር አልነበሩ። ሊቀመንበሩ ምክትሉም እዚሁ ነው የነበሩት። ሊቀመንበሩ አቶ መለስ ነበሩ፣ ጠቅላይ ሚኒስትር ናቸው። ምክትል ሊቀመንበሩ አቶ ስዩም መስፍን ነበሩ። ቀደም ሲል አቶ ተወልደ ነበሩ፣ ኢህአዴግ ጽህፈት ቤት ኃላፊ ነው የነበሩት። በኋላ አቶ ተወልደ በህወሓት ለሁለት ሲተነጠቅ ሲባረሩ አቶ ስዩም መስፍን የውጭ ጉዳይ ሚኒስትሩ ነው የነበሩት። ስለዚህ ከውስጡ ካለው ስራ አስፈጻሚ አንዱ ለረጅም ጊዜ ምናልባትም ገብሩ አስራት ከአስር ዓመት ያላነሰ ትግራይን በፕሬዚዳንትነት መርተዋል። የሌሎችም ተሞክሮ ልንወስድ እንችላለን። የኦሮሚያ ተሞክሮም ቀደም ሲል አቶ ሀሰን አሊ የድርጅት ምክትል ሊቀመንበር አልነበሩም፣ የኦሮሚያ ፕሬዚዳንት ሆኖ ሲመሩ ነበር። እንዲህ ያለ የአማራን ክልል ላይ አቶ አያሌው ጎበዜ እያሉ የብአዴን ምክትልም ሊቀመንበርም አልነበሩም። ስራ አስፈጻሚ ሆነው የአማራ ክልል ለስምንት ዓመት ያክል በፕሬዚዳንትነት መርተዋል። በኋላ ለየት ያለው ሁኔታ የተፈጠረው ምንድን ነው? አቶ ገዱ ወደ ርዕሰ መስተዳድርነት ሲመጡ በአጋጣሚ የብአዴንም ምክትል ሊቀመንበር ሆነው ነበር። ኋላ ላይ የትግራይ ክልልም አቶ ማን አለቃ ጸጋዬን ፕሬዚዳንት ሆነው ለረጅም ጊዜ ቆይተዋል፣ ሊቀመንበርም ምክትልም ሳይሆኑ። ኋላ ላይ አቶ አባይ ወልዱ ሊቀመንበርም ሆነው ክልሉም ርዕሰ መስተዳደር ሆነው የሰሩበት ሁኔታ አለ። ብዙ ጊዜ ኦሮሚያ ላይ ነው በተከታታይ ሊቀመናብርቱ የክልል ፕሬዚዳንት ሆነው የቆዩበት ሁኔታ ነበረ። ባይ ነው ያሉት ሊቀመንበርና ምክትሉ ስራ አስፈጻሚ የሆኑት አቶ ሽመልስ ናቸው፣ ኦሮሚያ ፕሬዚዳንት የሆኑት። ስለዚህ የአቶ ተመስገንም የአዴፓ ስራ አስፈጻሚ ሆነው የክልሉ ርዕሰ መስተዳድር እንዲሆኑ ነው የተደረጉት። በዚህ አጋጣሚ የአቶ ዮሐንስ የአዴፓ ምክትል ሊቀመንበር ሆነው የብአዴን የአዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ሆነው ይሰራሉ። ይሄ ታሪክ አቶ ገዱም ሰርተውበታል። አቶ አያሌው ጎበዜ ርዕሰ መስተዳድር እያሉ አቶ ገዱ የአዴፓ የብአዴን ምክትል ሊቀመንበርና የክልሉ ምክትል ርዕሰ መስተዳድር ቀደም ሲል ደግሞ የብአዴን ጽህፈት ቤት ኃላፊም ሆነው የሰሩበት ሁኔታ ነበር እና የአቶ ተመስገን አሁን መሾም ምንም የተለየ ነገር የለውም። የተለየ አደረጃጀትም አይደለም። ቀደም ሲል የነበረው በዛው የቀጠለበትና አሁንም ተመሳሳይ ሁኔታ ከሌሎችም ከኦሮሚያም ይሁን ከደቡብ ወይም ከትግራይ ባለው ሁኔታ የተለየ ነገር አለው ብዬ አላምንም። አሁን ደብረ ጽዮን ምናልባት እዛ ስለሄዱ የተለየ ነገር አለው ማለት አይደለም።
እሺ በጣም ጥሩ አይ ጥሩ ማጥቶ በጥሩ ነው ተናብራሩት ሌላ እስቲ እንግዲህ ከዚህ ከኢትዮጵያ ደን ሳንወጣ ሰፋ ያሉ ጥያቄዎችም አሉኝ በአደንን ከህዝብ ጋር ከአማራው ጋር ለማቀራረብ ለማቆራኘትና ቅንጅት እንዲኖረው ከተፈለገ መሰረታዊ ጥያቄዎችን መፍታት ያለባቸው የሚባሉ በህዝቡ የሚነገሩ አሉ መስለኛል እንግዲህ ከሩቁ ምን ሆነም በተለያየ ጊዜ ተንጸባርቀዋል ለምሳሌ ብዬ እንደው ተራ ምሉ ይሄ ነገር ምን ምናቸው የሚለው ነገር ሰፊ ነው ዝርዝሩ እንደው አንዳንዱ ጠቃሚ ነገሮችን ላንሳ አንዱ ከሁሉ በላይ ለአማራው ሲፈናቀል ለአማራው ቁም አይከራከንም ቀደም ብለውም ገልጸውታል በተለያየ ጊዜ በገጠመው ፈተና ድጅቱ በተነገ ተጽኖ የሚሆንን አማራው ሲፈናቀል ድምጽም አልነበረውም ባያደን ይሄን መለወጥ አለበት ይሄን አቋሙን አሁን ካለወጠ ምን ጊዜም የአማራው ህዝብ ተከታይ ሆኖ ሊሆን እንደማይችል ነው የሚሰማው ሌላው አዲስ አበባን ጉዳይም ከህዝብ ጎን ቆሞ ታንትን መማገት ይኖርበታል ይሄን በዝምታ ማየት የለበትም ይላሉ ሌላው ተነግም ብዙ ዘመናት የፈጸማቸው የዘር ማጥፋት ተግባር ለዓለም አቀፍ ዳኝነት ማቅረብ ይኖርበታል የሚልም ጥያቄ አለ የ35ም ግድያ በግልተኝነት አጣሪ ቡድን እንዲመረመር የሚጠይቁ አሉ ሌላው በአማራው ክልል የሰፈረው የፌደራል ጦርም እንዲወጣ ማድረግ ያስፈልጋል የሚሉ አሉ የልማት ተጠቃሚነቱንም እስከዛ ድረስ አሳልፎ መስጠት ፕሮጀክቶች እየተወጠኑ ድንጋይ እየተቀመጠ ለብዙ ዘመናት ምንም ነገር ሳይሰራ ኑሯል ይሄንንም የክደት ተግባር ነው የሚለው ብለምሉታሉ ሌላው ህገ መንግስቱንም ጸረ አማራ ቀኝቶች ማስተወጥም እና ዝርዝሩ ብዙ ነውና እነዚህን የማቅረብ እንትን አቅም አለው አሁን የተመሰረተው አዴፓ ብሎ ስሙን የለወጠው አሁን በአማራ ያመጣቸው እንደው ይሞክሩታል ተብሎ ይታመናሉ ይሄ ህዝቡ መሰረታዊ አማራው ህዝብ ጥያቄ መልእክያው በአደንን የሚያይበት መነጸሩ እነዚህ መሳሰሉ ነገሮች አሽ እሺ በዚህ ላይ የሚሰጥ አስተያየት አለ?
እውነት ነው አዴፓ በጣም ብዙ ፈተናዎች አሉበት ከሁሉም በላይ እንግዲህ የአማራ ህዝብ ባለፉት 40 እና 50 አመታት በአማራ ጠል የፖለቲካ ቡድኖች ከፍተኛ የሆነ ጥቃት ሲደርስበት የስም ማጥፋት ጀምሮ ከዛ በኋላ እነዚህ ብሔር ተኮር የሆኑና አማራ ጠል የሆኑ ፖለቲካ ቡድኖች ስልጣን ሲይዙ በተለይ ተነግ ሁሉንም ነገር ሲቆጣጠረው ቀደም ሲል በማንፌስቶ ላይ ገልጾት የነበረውን አማራውን ህዝብ ማህበራዊ መሰረት የማሳጣት ወይም ማህበራዊ ረፍት የማሳጣት እና አቅርቃሪውን የመስፈር ጉዳይ ተሳክቶለት በተግባር ለመዋል ጥረት ያደረገበት ሁኔታ ነበረ። ይሄን በህገ መንግስቱ በተለያየ መልኩ እንዲገለጽ ለማድረግ ሞክሯል። በሌሎች ክልሎች የሚኖረውን አማራ ነፍጠኛ እያለ በመሰየም ትምክተኛ እያለ በመስደብ ሌሎች ብሔር ብሔረሰቦችን በጠላትነት እንዲፈርጁት በጥርጣሬ አይን እንዲያዩት የተሰራበት ሁኔታ ነው የነበረው። ይሄ እንግዲህ አንዱ ማሳያ ተደርጎ ሊወሰድ ይችላል። ሌላው ክልሎች ሲካለሉ አማራም እንደ አንድ ብሔር ሆኖ በሚታለልበት ጊዜ በዙሪያ ያሉ ክልሎች ሸራርፈው አማራን መሬትና አማራን ህዝብ እንዲወስዱ እንዲዳከም የሚያደርግ ስራ የተሰራበት ነገር ነበር። ይሄ እንግዲህ ትግራይ ክልል መጀመሪያውን ትልቁን ድርሻ የወሰደበት የራያና የወልቃይትን አካባቢ በኃይል በጉልበት ህዝቡ ሳይፈቅድ ሳይስማማ ሳይመክርበት ሂደንም በጊዜው ሂደን ነበር የሚባለው ለምን ብሎ ሳይጠይቅ እንዲህ ዝም ብሎ ያሳለፈበት እንደውም ከወልቃይት ጋር ተያይዞ አንድ ጓደኛ ያለ በረጅም ጊዜ በሂደን ባህዴን ካድሬ ሆኖ የኖረ ችግር አለባቸው የሚባል አሁን ዳገት ያበረታው የአማራ ትኖት የሚል መጽሐፍ ትልቅ መጽሐፍ ጽፎ በዛ ወቅት የነበረውን ሁኔታ ያጋለጠበት ሁኔታ ነበር እና እኔም ፕሬቲቁን አግኝቼ ኤዲት የማድረግ እድል አድርጌ አግኝቼ ስለነበረ የማውቀውን ታሪክ በዛ ውስጥም ለማካተት የሞከርኩበት እድል ነበር እና ጎንደር ላይ በተደረገው ውይይት የካድሬዎች ውይይት የሽግግር ወቅት ተመስርቶ ክልሎች በአዲስ መልክ ሲዋቀሩ በአዋጅ ቁጥር 784 መሰረት ወልቃይት በአጠቃላይ ሁመራና ጸገዴ የጎንደር ክፍለ ሀገር አካል ስለነበረ ድሮ አብዛኛውም አማርኛ ተናጋሪ ስለሆነ ህዝቡ እንደ አማራ ነኝ ብሎም ስለሚያስብ ይሄ ህዝብ ወደ ትግራይ መሄድ አይገባም የሚል ሂደን ካድሬዎች አንስተው ነበረ። ዝቅተኛዎቹ መካከለኛዎቹ ካድሬዎች ነገር ግን መድረኩን ሲመሩ ከነበሩት አንደኛው የሂደን አመራርና ሌሎቹ የትግራይ የተነግ አመራሮች ቀደም ሲል ለመግለጽ እንደሞከርኩት በሽግግር ወቅት ክልሎች እንደ አዲስ ሲደራጁ የወልቃይትና ሁመራን ወይም ወልቃይት ጸገዴን በአጠቃላይ ወደ ትግራይ ለማድረግ ሲታሰብ የተቃወሙ ካድሬዎች ነበሩ። እነዚህ የሂደን ካድሬዎች በመፍረስ ስለዚህ ይሄ በፍጹም ሊሆን የሚችል አይደለም። ጎንደሬ ነው፣ በጎንደርነቱ ነው የሚታወቀው። ስለዚህ ወደ ትግራይ ሊሄድ አይገባም የሚል ጥያቄ ያነሱ ካድሬዎችን በረፍት አንገታቸውን ለማስከፋት ጥረት የተደረገበት በተለይም የህወሓት አመራሮች በጊዜው የነበሩት የተነግ አመራሮች የኢህዴን አመራሮችም ምንም ይህን ተቃውሞ ሊያዳምጡ ፍላጎት ያልነበራቸው ቀድመውም ተነጋግረው አሳምነው ስለመጡ የማሳመን ስራ ነበረ ሲሰራ የነበረው እንጂ እውነትም እውነትነት ካለው ለምን የሚል ጥያቄ ያነሱት አልነበረም። የደም መሬታችን ነው፣ በደም ያገኘነው ነው የሚል ነበረ የተነግ ሰዎች ካድሬዎች መከራከሪያ እና በዛ መልክ ነበር አላግባብ በግፍ ወደ ትግራይ የተካለለው። በቤንሻንጉል ጉሙዝ በኩልም ያለው የመተከልና አካባቢው አማራ አለ፣ ፓዌ በተለይ አብዛኛው አማራ ነው፣ እንዲሁም አገዎች አሉበት። ነገር ግን አማራን የማዳከም ፍላጎት ስለነበረ በዛም በዚህም ብሎ ሌላው ቀርቶ ቋራን መተማን በከፊል ጭምር ወደ ቤንሻንጉል ጉሙዝ እንዲካተት ተደርጎ የተሞከረበት ነበረ። በኋላ ላይ ቋራና መተማን ለማዳን ጥረት አድርጓል። በዚህ በኩል እንደውም አንድ አቶ ተምራት ላይ መልካም ነገር ተብሎ ሊወሰድ የሚችለው ቋራና ከፊል መተማን ወደ ቤንሻንጉል ጉሙዝ ሊያደርግ የነበረው አከላለል እንዲቆምና በፍጹም ተግባራዊ ሊሆን እንደማይችል ተቃውሞ ያስቆሙት መሆኑን ብዙ ሰው አያውቀው። ከዛ ባሻገር የፓዌ ልዩ ወረዳ ራሱን ችሎ ልዩ ወረዳ ሆኖ እንዲደራጅና በአማራዎች እንዲመራ ለማድረግ ሞክረው ነበር። በኋላ ላይ ግን 2002 አካባቢ የፈረሰበት አጋጣሚ አለ። ስለዚህ በኦሮሚያን በኩል ያለው ስታይ በርካታ ወረዳዎች እና አካባቢዎች አማራ ሆነው አለ አማራን መካለል ሲገባቸው ወደ ኦሮሚያ የተካተቱበት አጋጣሚዎችን ማንሳት እንችላለን። ስለዚህ በዙሪያው በዚህ መልክ አማራን የማዳከም ከመሬቱ ከህዝቡንም ጭምር ከዛ ባሻገር ደግሞ በየክልሉ ተበትኖ የሚኖረው አማራ ውክልና እንዳይኖረው ተሳትፎ እንዳይኖረው ተጠቃሚ እንዳይሆን ከዛም አልፎ ያው የተለያየ ስያሜ የተሰጠው ተሸማቆ እንዲኖር እየተፈናቀለም ንብረቱ እየተዘረፈም እየወደመም ሲኖር ባህሪን ዝም ብሎ የሚያይበት ሁኔታ እንደነበረ ይሄን በአዝ በማስረጃዎች እያስረገፍኩ ቅድም እንዳልኩት በሴራ የተፈተነች ህይወት በሚለው መጽሐፌ ላይ በደንብ ገልጬዋለሁ። እንግዲህ የማንበብ አጋጣሚ ያለው ሰው ያን የበለጠ ሊያረጋግጥ ይችላል። እነዚህ ሁሉ ችግሮች ተደምረው ሲታይ አሁን አሬፓ ላይ ትልቅ ፈተና እንደወደቀበት ማሰብ እንችላለን። አንደኛው ህገ መንግስቱ አግላይና ለብሔር ተኮር ለሆኑ ቡድኖች ትልቅ ቦታ የሚሰጥ ነው። ስለዚህ የአማራ ህዝብ ደግሞ ከሁሉም በላይ ኢትዮጵያን በመመስረት እና በመገንባት ረገድ ብዙ ዋጋ ከፍሏል፣ ትልቅ መስዋዕትነት ከፍሏል በአያቶቹ ቅድመ አያቶቹ። ስለዚህ አሁን ያለው አማራ ህዝብ የኢትዮጵያን አንድነት አስጠብቆ መቀጠል ነው የሚፈልገው እንጂ ኢትዮጵያ ተበታትና እና ዋጋ አልባ ሆና እንድትኖር አይፈልግም። ስለዚህ ይሄን በህገ መንግስት ማስረገፍ ይኖርበታል። ህገ መንግስቱ መሻሻል አለበት። ህገ መንግስቱ ሲሻሻል ደግሞ ለኢትዮጵያ አንድነት ትኩረት የሚሰጥ የአማራን ህዝብ ሙሉ ተሳትፎና እውቅና በተገቢ ቦታ የሚሰጥ እንዲሆን ይፈልጋል። የአማራ ህዝብ ራሱን በራሱ ከማስተዳደር አልፎ በሚኖርበት አካባቢ ጉልህ ተሳትፎ እንዲኖረው የሚያደርግ ህገ መንግስታዊ ድንጋጌ መኖር መቻል አለበት። ስለዚህ ይህን ለማካተት ሌት ተቀን ጠንክሮ መስራት ይጠበቅበታል። ቁርጠኛ ሆኖ ከሌሎች ፖለቲካ ቡድኖች ጋር መደራደር ትልቅ ኃላፊነት ይጠበቅበታል። ከዛም አልፎ አዲስ አበባን በተመለከተ አሁን ያለው አዝማሚያ አደገኛ ነው። አዲስ አበባ ቀደም ሲል ከመስራታው ጀምሮ እዚህ ደረጃ እስከምትደርስ ድረስ ትልቅ መስዋዕትነት ከፍሏል፣ ትልቅ አስተዋጽኦ አድርጓል። አሁንም በቁጥሩም ሲታይ ከ60% ያላነሰው የአዲስ አበባ ነዋሪ አማራ ነው። በዚህ ረገድ አዲስ አበባን መምራትም ማስተዳደርም ያለበት አማራ መሆን አለበት፣ ወይም አማራን የሚወክል ድርጅት ፓርቲ መሆን መቻል አለበት። አሁን ባለው ሁኔታ ግን ባለፉት በርካታ አመታት በተከታታይ የኦሮሞ ፖለቲከኞች ናቸው ከንቲባም ዋና ወሳኝ ቦታም እየያዙ እየመሩ እየሰሩ ያሉት። ከዛም አልፎ አሁን ከተማዋ እንደውም የኛ ናት ወደሚል ድፍረት የተመላበት ሀሳብ እየመጡ እንደሆነ ማየት ይቻላል። ስለዚህ ይሄን መቀልበስ አለበት። ይሄን እውነታ በዲሞክራሲያዊ ስርዓት አብዛኛው ህዝብ የሚመርጠው አብዛኛው ህዝብ የሚደግፈው ፓርቲ ወይም መሪ ነው ወደፊት መምጣት ያለበትና ይሄ የውጭ አመራር አዲስ አበባ ላይ መቅረት አለበት። ራሱ በአዲስ አበባ ነዋሪና በአዲስ አበባ ውስጥ ያለ ሰው አዲስ አበባን ሊመራ የሚያስችል አሰራርና ስርዓት መዘርጋት አለበት። ይሄን በማድረግ ረገድ አዴፓ ግንባር ቀደም ሚና መጫወት ይኖርበታል። እንግዲህ በጥቅሉ ሲታይ በርካታ ፈተናዎች በርካታ ጉዳዮች ለፊት አሉ። እነዚህም በአንድ ጊዜ መቅረፍ እንኳን ባይቻል በሂደት ነገሮችን ተከለ ምሁራኑን ያሳተፈ ህዝቡን ያደራጀና ያነቃነቀ በአማራ ህዝብ ስም የተደራጀ የፖለቲካ ፓርቲዎችን ከጎን ሆነው በሚያለያያቸው እንደተጠበቀ ሆኖ ግን አንድ የሚያደርጋቸው ይበዛል። የአማራን ህዝብ ጥቅም መብት ማስከበር ከሆነ ለዚህ አብረው መስራት እንዳለባቸው ታስተባል። ስለዚህ በዚህ መልኩ ተደራጅቶ ተሰራ በርግጥም የአማራን ህዝብ ወክሎ ውጤት ሊያመጡ የሚችሉ ስራዎች ያከናውን ይችላል የሚል ግምት አለኝ።
በጣም ጥሩ። አው ትልቅ ፈተና ውስጥ እንደሚገኝ ካሁን ቀደም ተጠቅሷል። አሁን ቢወለ ወደፊቱ ይሄን ነገር ቅድሚያ ሰጥቶ መስራት ያለበት መስበተለ ያው ካነሳቸው አንዳንድ አማራው በየቦታው በኢትዮጵያ መላ ኢትዮጵያ እንደቆሎ ተበትኖ የሚገኝ ህዝብ ነው እና በየቢያንስ 15 ሚሊዮን ይኖራል ነው ባለው። ለዚህ አንድም ቦታ ላይ ያማራ ህል መብትና ንጻነት በቋንቋው የመማር ልጆችን የማስተማር የመዳኘት አንዳችም እንትን የለም። ግን በአማራው ክልል ውስጥ ለተለያዩ የውስጥ አስተዳደሮች ራሳገዝ ተመስርቶበታል። ለምሳሌ ከሚሴን ብንወስድ እንጂ 50 60 ሺህ የሚሞሉ አይመስለኝም ኦሮሞዎቹ በራሳገዝ እንትን ያሉት። በሌላው ኦሮሞ አካባቢ ግን ማት ሚሊዮን ይኖራል። አንድም ቦታ ላይ ይሄንን የተፈጸመለት የለም ለማራው እና ይሄ ጉልጉል የሆኑ ነገሮች ናቸው። ሌላስ ከዚህ ጋር ተያያዘው አንድ ነገር ላንሳና በዚህ በራያና በወልቃይት ጉዳይ ላይ አሁንም ቢሆን ይሄም አንዱ ትልቁ የአደፓን ክፉኛ የሚፈትን ጉዳይ ነው። አሁን በቅርቡ የተሾሙት ረሰ መስተዳድሩ አቶ ተመስገን ናቸው ማለስማቸው ማልሳሳት በድርድርና በውይይት እናስመልሳለን የሚል ነገር ሲነገሩ ተሰምቷል። በመሰረቱ ራያና ወልቃይት ያማራ ነው ይሄን ለማለት አልደፈሩም እና አሁንም ድርጅት ይሄንን ጉዳይ ዳር ዳር ከማለት በስተቀር ይሄሉና ጉዳይ ነው። ህዝቡ ተጨፍልቋል። ካሁን ቀደም አሁን በቅርብ ጊዜ ወጣቶች ልጆች እኛ በትግርኛ ተማሩ እየተባለ ተሰቃየን ብለው በአቅማቸው 18 7 አመት ልጆች በአደባባይ ወጥተው ሲያለቅሱ ሲጮሁ ታይተዋልና ከራያ አንድ የሆነ መንደር ላይ ነው እንዳየሁት ከሆነና እርሱም በተደጋጋሚ ይሄን ነገር ባገኙት ሁሉ ሜዳ ገልጸውታልና ይሄ ነገር ከአቅሙ በላይ የሆነ ነው። ከእንግዲህ ወዲያ አሳልፎ የሰጠ ድርጅት ነውና ያማራው ተወካይ ሊሆን አይችልም ተብሎ ከሚፈረድበት አደፓንዱ ይህ ትልቁ ፈተናው ነውና ይሄንን ድርድርና ውይይት እናስመልሳለን ማለት ነው። ህዝቡ ተረድቶታል ይሄን ቋንቋ?
አዎ። እኔ እንግዲህ የሚገባኝ አንድ ለውጥ አለ እድገት አለ ብዬ አስባለሁ። ለምን ብትል ቀደም ሲል በነበረው ሁኔታ በአዴን ለወልቃይትም ሆነ ለራያ እንዲሁም በዙሪያው ላሉ አማራ ህዝቦች ያን ያህል ትኩረት የሚሰጥ ደንታ እንደነበረ ይታወቃል። ህዝብ ሲፈናቀል በአስር ሺዎች ተፈናቅሎ ንብረቱ ተዘርፎ ሲመጣ ለምን ብሎ የሚጠይቅ ድርጅት አልነበረም። አንዳንድ ምሳሌ ደቡብ ላይ እኮ የተፈናቀለው በርዕሰ መስተዳድሩ ሽፈራው ሽጉጤ እያሉ በሳቸው ፊርማ የተፈናቀለ ህዝብ አለ። ጉራ ፈረዳ ላይ፣ ኦሮሚያ ላይ ወለጋ አካባቢ ቀደም ሲል ዮናታን ችታ ነው የሚባል ሰው በነበረበት የአስተዳደርና ጸጥታ ቢሮ ኃላፊ በእሳቸው አመራር በአስር ሺዎች የሚቆጠር አማራ የተፈናቀለበት እና ወደ ጎጃም የተሻገረበት ሁኔታ እንደነበር እናስታውሳል። ያኔ ብዙዎቻችን ስንጮህ ሊሰማ አመራር አልነበረም። ሌላው ቀርቶ 2008 ላይ የወልቃይት ጥያቄ እየገፋ ሲመጣ የወልቃይት ጉዳይ የእኛ ጉዳይ አይደለም፣ የትግራይ ክልል ጉዳይ ነው፣ ስለዚህ በትግራይ ክልል ጉዳዩ ሊፈታ መልስ ሊያገኝ ይችላል እንጂ እኛን አይመለከተንም ብሎ እኮ ብአዴን የብአዴን ማዕከላዊ ኮሚቴ ተሰብስቦ ባህር ዳር ላይ ቁጭ ብሎ ወስኖ መግለጫ የሰጠበት ጊዜ ነበር። አሁን ከዚህ ወጥተው የወልቃይትም ሆነ የራያ ጉዳይ የጥያቄው የብአዴንም ጉዳይ ነው፣ በጉባኤ ላይ ባለፈው መስከረም በተካሄደው ጉባኤ ላይ ግልጽ የሆነ አጀንዳ ሆኖ እንዲቀርብ ጥረት ተደርጎ ተቀባይነት አግኝቷል። አሁንም ያለ የአዴፓ አመራር በድርድርም ይበለው በውይይት በተለያየ መልኩ ህጋዊና ሰላማዊ በሆነ መንገድ የእነዚህን ሁለት አካባቢዎች ህዝቦች እና መሬትም ጨምሮ ወደ አማራ ክልል ማምጣት ተገቢ ነው የሚል ስምምነት ላይ ተደርሷል። ይሄ እንግዲህ የመጨረሻ ውሳኔ የሚወስነው በአዴፓ እምነት ህዝቡ ነው። ለህዝቡ እድሉ ይሰጠው፣ ህዝቡ ድምፁን ይስጥ፣ ይወያይ። በጉዳዩ ላይ ወደሚፈልገው መወሰን ያለበት ህዝቡ ነው እንጂ እኛ ፖለቲከኞች አይደለንም። ስለዚህ ይሄን እድል ግን እንዲያገኝ እንሰራለን። በፌደራል ደረጃም ባለን ቦታ አሁን ደግሞ በተቋቋመ ያስተዳደረው ሰናይ ማንነት ጉዳይ ኮሚሽን አለ። በኮሚሽኑ አማካይነት ይሄ እነዚህ ህዝቦች ድሉን አግኝተው የራሳቸውን ውሳኔ እንዲወስኑ የወደፊት ዕጣ ፈንታቸው ላይ ሀሳብ ሰጥተው ድምጻቸውን እንዲሰጡ ጥረት እናደርጋለን የሚል አይነት ነው መልእክቱ። ይሄ በራሱ አንድ ትልቅ እድገት ነው። በፊት ጭራሽ የኛ አይደለም ጉዳዩ የኛ አጀንዳ አይደለም ከማለት ወጥቶ በውይይት በድርድር አዳራሽ በሆነ መንገድ ሰላማዊ በሆነ መንገድ ህዝቡ ወደሚፈልገው ይፈልገው አማራ ክልል ካልፈለገ እዛው በትግራይ ቆይ እኖራለሁ የሚል ከሆነ መወሰን ያለበት ህዝቡ ነው የሚል መደምደሚያ ላይ መድረስ በራሱ አንድ ትልቅ ነገር። ሁለተኛው እዛውም ላይ ሆኖ ምናልባት አማርኛ ተናጋሪዎች ተገቢ ቦታ እንዲያገኙ መደረግ አለ። ለምሳሌ ኦሮሚያ ላይ ቅድም ያነሳው አንዱ መስተካከል ያለበት ኦሮሚያ ውስጥ በህግ አይደገፍ እንጂ ከተሞች ላይ በርካታ አማርኛ ተናጋሪ ቁጥር ያለበት ህዝብ አካባቢ በአማርኛ ትምህርት የሚሰጡ ትምህርት ቤቶች አሉ። በመቶ ሺዎች የሚቆጠሩ አማርኛ ተናጋሪ የሆኑ ህፃናት በአማርኛ ይማራሉ። በስካንዲሽ የሚደርሱ ትምህርት ቤቶች እንዳሉ አውቃለሁ። በቅርብ ያገኘሁት ዳታ የሚያሳየው እሱን ነው። ነገር ግን ትልቁ ክፍተትና ችግር ያለው እዛ ላይ በተገቢው በሰለጠኑ በአማርኛ በሰለጠኑ በተማሩ አማርኛን በደንብ በሚያውቁ መምህራን እየታገዘና እየተማሩ አይደለም። እዛው የኦሮሞ የሆኑ ተማሪዎች የአማርኛ ትምህርት ስልጠና የሌላቸው እንዲሁ በሌላ ትምህርት አይነት የሰለጠኑ ግን አማርኛ እንዲያስተምሩ ይደረጋል። ሁለተኛ ትኩረት ሰጥተው እንዲማሩት አይደረግም። የሚያስፈልጉ የትምህርት ግብዓት አይቀርብለትም። ልክ በሌላ በኦሮምኛ እንደሚማሩት ትምህርት ቤቶች በየወቅቱ እየተሻሻለ የሚመጣ የትምህርት ግብዓት በአማርኛ ለሚማሩ ተማሪዎች አይቀርብላቸውም። ተገቢ ትኩረትም ስለማይሰጠው እንዲሁ ገባውት አይነት የማለት ነገር አለ። ይህ አንድ ችግር ነው። ነገር ግን መጀመሩ በራሱ አዎንታዊ ነገር ተደርጎ ሊወሰድ ይችላል። ሌላው ከተሞች ላይ ትላልቅ ከተሞች ላይ የኦሮሞዎች የበላይነት እንዲጠበቅ የሚያደርግ ህግ አለ። ነገር ግን በተወሰነም በጠባቡም ቢሆን በምክር ቤት አባልነት እንዲመረጡ እንዲሳተፉ የሚያደርጉ ትንሽም ብትሆን ቀዳዳ አለች ኦሮሚያ ላይ። ነገር ግን ይሄ በህግ መደገፍ አለበት። አዲፓ ተደራድሮ ከተሞች ላይ በተለይ አብዛኛው አማርኛ ተናጋሪ ስለሆነ የሚኖረው እዛ ላይ አማራው ከፍተኛ ሚና እንዲጫወት የሚያደርግ ስራ መሰራት አለበት የሚል ሀሳብ እናነሳ እንችላለን። ከዛ ውጭ ከሚሴም አካባቢ በአብዛኛው ምናልባት ከግማሽ ሚሊዮን ያላነሰ ህዝብ ነው ያለው በዛ ዞን ውስጥ። ከዛ ውስጥ ከግማሽ በላይ የሚሆነው ምናልባት 200-300 ሺህ የሚሆነው ተሰባጥሮ የሚኖረው አማራ ነው የሚሉ ወገኖች አሉ። ምናልባትም በመቶ ሺዎች የሚቆጠር ኦሮሞ ግን እንዳለ ይታመናል። ይሄም ሆኖ በኦሮምኛ ቋንቋ ነው የስራ ቋንቋ የኦሮሚያ ብሔረሰብ ዞን እዛ ከሚሴ ላይ ትምህርት የሚሰጠው ኦሮምኛ ነው። ዳኝነት የአስተዳደር ስራ የሚሰጠው በአማርኛ። አዎ ቀደም ሲል ለመጥቀስ እንደሞከርኩት የአማራ ክልል ውስጥ ያለው የኦሮሞ ብሔረሰብ አስተዳደር ወይም ከሚሴ አካባቢ ወሎ ውስጥ የሚገኘው ራሱን በራሱ እንዲያስተዳድር እድል ተሰጥቶት በቋንቋውም እየተጠቀመ የስራና የትምህርት ቋንቋም አድርጎ ኦሮምኛን የሚገለገል መሆኑ ይታወቃል። ነገር ግን ከግማሽ በላይ የሚሆነው ህዝብ አማርኛ ተናጋሪና አማራ እንደሆነም ደግሞ መረጃዎች ያመለክታሉ። በዚህ መሰረት መሆን የነበረበት በኦሮምኛ ብቻ ሳይሆን በአማርኛም የስራ ቋንቋና የትምህርት ቋንቋ ሆኖ በእኩልነት ማገልገል ሲገባው የብአዴን ምንጊዜም ለሌሎቹ ደንታ እንደሌለ ሁሉ ክልሉም ውስጥ ራሱ የሚገኘው እሱ በበላይነት የሚያዝበትን አስተዳደር ራሱ በመሰረተው አስተዳደር ውስጥ የሚኖረው አማራ ሳይቀር በኦሮምኛ ብቻ እንዲማር ኦሮምኛ ብቻ እንዲዳኝ እንዲተዳደር የተደረገበት ሁኔታ ሲታይ በእርግጥም ለአማራ ህዝብ ምን ያህል ባድ እንደነበረ የሚያመለክት ነገር አለ። ይሄን በቅርቡ እኛም አሁን እያሳሰብን ነው ያለነው። ቢያንስ የኦሮሞ ብሔረሰብ አስተዳደር ውስጥ አማርኛም ኦሮምኛም በእኩል ስራ ላይ መዋል መቻል እንዳለባቸው እና አማራጭ ሊኖር እንደሚገባ እንደውም የጣሊያን አንድ ወቅት ሂጄ ስለነበረ ሳውዝ ትሮል የምትባል በኦስትሪያ ጥግ ያለች አንድ ግዛት አለች የጣሊያን ግዛት እና ጀርመንኛና ጣሊያንኛን በእኩልነት ነው የሚጠቀሙት በስራ ቋንቋነት እዛች ግዛት ላይ። ይሄ እንግዲህ የጣሊያን አስተዳደር ሁላችሁ እንደምታውቁት አህዳዊ የሆነ የመንግስት አስተዳደር ነው። ነገር ግን በቋንቋ በባህል የመጠቀም እድልን የፈቀደ ነው። ይሄ ከዴሞክራሲያዊ ባህል የመጣ ተደርጎ ሊወሰድ ይችላል። አማራም ክልል ከዚህ ትምህርት ይወስድ እንደሚገባ ለማሳሰብ የሞከርኩበት ሁኔታ አለ።
በጣም ጥሩ እንግዲህ ቀደም ብለው ከተቀፈሰ አንድ ትልቁ ጉዳይ ይሄ በራያና ወልቃይት ያለውን ህዝብ ድምጽ የወስነዋል ህዝብ ድምጽ ተጠበታል ሚላለ ይሄንን ሲበላ ግን መለስበት እንደሆነ እንጂ በወልቃይት በተለይ የዘር ማጥፋት እርምጃ ተወስቷል ትግሮችን አምጥተዋስፈውበታል በራያም እንዲሁ ለመሪያቶቹ ለመሰር ሲባል ብዙ የትግሪኛ ተናጋሪዎች ከትግራይ ክፍለ ሀገር መጥተው ሰፍረውበታል ሚላለና ይሄ የዘር ማጥፋት እርምጃ ተወሰደበት አውራጃዎች ክልል ስፍራሽ የሚመለከት ብዙ አጨቃጫቂ ነገር ስላለ የሰፋሪዎች መጥተው ያዙትን ድምጽ ቢሰጡ ተቀባይነት የለውም የሚለው የወልቃይት አስመላሽ ኮሚቴ ብዙ ጊዜ የሚከራከርበት ጉዳይ ነውና ሲንግል በላክ ዘንድ መለስበታለን ይሄንን ሰፋ ያለና ህጋዊ ነገሮችን የሚያጣይቅ ስለሆነ እስቲ በዚሁ እንለፈው የሚቀጥለው ጥያቄ በተለይም በዚህ በአገራችን የፖለቲካ ሂደት ውስጥ የአማራውን ህልውና ጉዳይ አጥነው ከግንባር ቀደምነት አሁን የሚሳተፉ ድርጅቶች ውስጥ አንዱ አብን የሚባል አማራ ብሔራዊ ንቅናቄ ነው። ይሄንን ድርጅት ኦነግም ትህነግም ሌሎችም በጽንፈኝነት ይከሱታል። ለምን ይሄ እንደተባለ ለሰሚዎች በጣም አስቸጋሪ ነው። አንዳንድ አማራዎችም አክቲቪስቶች ነን የሚሉ ምሁራኖች ነን የሚሉ ይሄንን ድርጅት ከዚሁ ከጽንፈኞች አስተሳሰብ ጋር አዛምደው ይተቹታል። እርሶ በዚህ ጉዳይ እስቲ የሚሰጡት አስተያየት አለ? አብነን የሚያውበት አመለካከቶና አንዳንድ ምሁራኖችም እንደዚህ የነሱን አስተያየት ከምን እንደሆነ ማስረዳት ያስቸግራል። ግን ለምን ይሄ ተፈጠረ? በአገራችን አብረን ኑር ሁላችንም እኩል ነን በዚህ ሀገር ውስጥ አማራውም ህልናው ተከብሮ ሌሎችም ሁላችን መጋሮሽ እንኖር የሚል ጥያቄ ነው። አብን የሚያሰራጨው የሚያስተላልፈው ትምህርት ለምን ይሄ ጥላቻ በአብን ላይ እንዲህ ራሱ በአማራውም ቢሆን ጠላትነትን የሚያሳይብን ምክንያት ለምንድን ነው? እዚህ ላይ የሚሰጥ አስተያየት ካለ መስመሩ የእርሶ ነው ዶክተር ሲሳይ ይቀጥሉ።
እሺ አመሰግናለሁ። እንግዲህ አብን በነገራችን ላይ የአማራ ህዝብ ሶት የወለደው ድርጅት እንደሆነ ይታወቃል። የአማራ ህዝብ ዚህም ዛም ሲፈናቀል ሲገደል እና ብዙ ችግሮች ሲደርሱበት አዴፓ ወይም ባህሪን ቀደም ሲል በተገቢው መልኩ እየወከለው እንዳልነበረ የሚያሳዩ ማስረጃዎች ለመግለጽ ተሞክሯል። ይህን መነሻ አድርጎ አማራጭ ተፎካካሪና የአማራን ህዝብ በብቸኝነት ብቻ ሳይሆን በተለያየ መልኩ የራሱን አስተዋጽኦ ለማድረግ እና አማራን ጥያቄ ከፍ አድርጎ ለማሰማት እና ምላሽ እንዲያገኝም ለማድረግ በሚያስችል መልኩ በውስን ምሁራን የተመሰረተና በኋላ በጣም በርካቶች ምሁራንም ወጣቶችም በተለይ ወጣቱ አብንን የደገፈበትና እየደገፈ ያለበት ሁኔታ ይታያል። እንግዲህ አብን ከምስረታው ጀምሮ በርካታ ፈተናዎች ገጥመውታል። መስራቾቹ ባህር ዳር ላይ ታስረዋል ለቀናት ወይም ለሳምንታት። ከዛ አልፎ በትግራይ አክቲቪስቶች እና ፖለቲከኞች ይሄ ድርጅት አደገኛ ነው፣ ካሁኑ መፍረስ አለበት፣ ካሁኑ በምንም መልኩ ተጠናክሮ ሊወጣ አይገባም የሚል አቋም ወስደው ስም ሲያጠፉ እንደነበረ ይታወቃል። የኦሮሞ ፖለቲከኞች አክራሪ የሆኑት በተለይ ኦነግ እና የመሳሰሉ ተከታዮች በተመሳሳይ ሁኔታ ከትህነግ አክቲቪስቶች እና ፖለቲከኞች በተጨማሪ የማዳከም ሚና ሲጫወቱ እንደነበረ ይታወቃል። ይሄ አንዳንድ በደንብ ነገሩ ያልገባቸው ወይም ሆን ብለውም ሊሆን ይችላል ከአማራ አክቲቪስቶችም ይሁን ፖለቲከኞች የአብን አካሄድ ያልጠማይጥማቸው አሉ። አብን አንዳንዴ አክሮሮ የሚሄድባቸው አጋጣሚዎች አሉ። ስለዚህ ይሄ አማራን ብሔርተኝነት አክረረ ይሄን ተገቢ አይደለም የሚል ትችቶች ሊነሱ ይችላሉ። እኔም በአንድ ወቅት በዚህ መልክ አማራን ህዝብ ደግሞ በሌላ መልኩ ተነጥሎ ለሌሎች ዱላ የሚያቀብል መንገድ መካሄድ የለበትም ብዬ የተቸውበት ሁኔታ እንደነበረ ይታወቃል። ነገር ግን እንዲጠናከር የአማራ ህዝብ ትልቅ ህዝብ ነው፣ ትልቅ ክልል ነው። ስለዚህ በአንድ ድርጅት ብቻ ሊመራ አይገባውም። ተፎካካሪ ፓርቲ ሊኖር ይገባል። ጠንካራ አብን እንዲኖር የብዙዎቻችን ፍላጎት ነው። ተፎካካሪ እና አማራጭ እንዲኖረው የአማራ ህዝብ የሚያደርግ አይነት ስራ መሰራት አለበት። ይሄ እንግዲህ አንዱ ስጋት ምንድን ነው? ኦሮሞውም እንደምታውቀው የተዳከመ አማራ ሊኖር ይፈልጋል። ስለዚህ እነዚህ አክራሪ ኦሮሞዎች አብን ሲመጣ ተደናግጠዋል። አዴፓ ወይም ብአዴን ቀደም ሲል ዳተኛ እንደሆነ ብዙም ስለ ሀገር የሚጨነቅ ስለ ኢትዮጵያ የሚያስብ እንጂ ስለ አማራ ብቻ ብሎ ራሱን ወደዛ የማያቀርብ እንደሆነ ያውቁታል። በተለያየ መልኩ ቴስት አድርገውታል። ስለዚህ የአንድ ክመቱን ለነሱ ጥቅም አድርገው ይወስዱ ስለነበር ያን ክፍተት የሚሞላ ሲመጣ አብን የመሰለ ቀን ካራና ብሔርተኛ የሆነ ፓርቲ እንደነሱ የሚያስበነሱ ልክ ብሔርተኝነትን ከፍ የሚያደርግ ሲመጣ ተገዳዳሪያቸው እንደሚሆን ያውቁታል። የትግራይ ፖለቲከኞችም ተመሳሳይ ነገር ነው። ስለዚህ ጥቅማቸውን ስለሚያሳጣባቸው አንዱ የሌላው መልኩ ተፎካካሪነታቸውን የሚገድብ ስለሆነ በአማራ ህዝብ ላይ በአማራ ጥቅም ላይ እንዳሻቸው ሲሆኑ ዝም ብሎ የሚመለከት ስለማይሆን በማጋለጥም ይሁን አስፈላጊውን ትግል በማድረግ የአማራን ህዝብ ጥቅም ለማስከበር ጥረት ስለሚያደርግ ከዚህ አንጻር ይመስለኛል አሁንም ገዢው ፓርቲ ይሄን ታሳቢ አድርጎ እንግዲህ ባህር ዳር ላይ በተካሄደ የግድያ ሙከራ ጅማ ዩኒቨርሲቲ ውስጥ የሚሰሩና የሚያስተምሩ መምህራንን ምሁራንን እስከ ማሰር የተደረሰበት ያለ አማራ ተፈናቃዮች ገንዘብ አስተባብራችሁ ተብሎ ለገንዘብ ማስተባበር እንደ ወንጀል ተቆጥሮ ከዚህ ባርሲም ይሁን አዲስ አበባ ዙሪያ ያሉን አባላትና አመራር በመሆናቸው ምክንያት አሁን ደግሞ ሰሞኑን ምን ተማም የሚያሳዝነው ነገር ፎሬቨር አማራ ወይም እንግዲህ አማራ የሚል ቲሸርት አሳትመው ለብሰው መገኘታቸው በመታየታቸው እስከመታሰር የተደረሰበት ሁኔታ እንዳለ እናያለንና ይሄ በግልጽ የሚያሳየው ነገር አብን በርግጥም የአማራን ህዝብ ጥቅም የሚወክል የአማራ ህዝብ መብት መከበርና ህልውናው መረጋጋት የኩል ተጠቃሚነቱ መሟላት ጠንክሮ እንደሚታገል እንደሚሰራ እና እንደፈለጉ ሌሎች ወገኖች እንደፈለጉ ሊያደርጉ እንዳይችሉ የሚያደርግ አይነት አቋም መያዙን በደንብ ጠንቅቀው የተረዱ ይመስለኛል። ስለዚህ ይሄንም በአግባቡ የመመዘን የመለየትና በዚህ ዙሪያ ይሄን አጋጣሚ ተጠቅሞ እንዳይዳከም የሚያደርጉ ስራዎችን ደግሞ ከአዴፓ ይጠበቃል። አዴፓና አብን ተባብረው መስራት አለባቸው ይያምናሉ።
አይ በጣም ጥሩ። እንደሚሰማው እንግዲህ በዜናዎችም በአክቲቪስቶችም በሶሻል ሚዲያም አማራው በአማራነት የሚታወቁ ሞራኖች ነው የሚባሉ ከኦዴፓና ከትነገ የሚቀራረብ ትችቶች ሲሰጡ በጣም ያሳዝናል። በጣም ከፍተኛ የሆነ የህሊናቸውን እንጠይቁም ሁላችንም ትሪ እናደርግበት ነው። በተለይ ከኦዴፓ በልጠው አብን መማገታቸው በጣም ያሳዝናል። ይሄንን እንግዲህ ሁሉም አማራና ኢትዮጵያነት አለ መንፈስ አለኝ የሚልም ይረዳ ይመስለኛል። ሰሞኑንም እንደሚሰማው የሶስት አማራ አባላቶች በለጠ ሌሎችም ጨምሮ ከቀደም ሲልነ ክርስቲያን አንዱ ነው ክርስቲያን ታደለ ሌሎችም ለዙ እየታደኑ በየወረዳው በየቦታው አብን ያደረጃቸው በሙሉ ኢላማ ሆነዋል። ይሄንን እንግዲህ በተለያየ ዜና እንትን ተብሎ እና ጸራ አማራ ባብን ሽፋን ጸራ አማራ የሆነ ድርጊቶች እየተካሄዱ ነው። አብንም በወጣቱ በአማራው ልቦና ውስጥ አለ ብለን ነው የምናምነው እና አክቲቪስቶቻችን ሙራኖቻችን ወደ ህሊናቸው እንዲመለሱ ጥሪ እናደርጋለን። አድማጮቻችን መተዳምጡት ከሲድኒ ኢትዮጵያ አንድነት ስቶኮም የሚተላለፈው ነው። ከዶክተር ሲሳይ መንግስቴ ጋር የምናደርገው ኢትዮጵያ አዲስ አበባ ዩኒቨርሲቲ መምህር ናቸው። ከሳቸው ጋር የምናደርገው ውይይት ከዚህ ከሚቀጥለው ሙዚቃ በኋላ እንቀጥላለን። ተከታተሉ። ዶክተር ሲሳይ ሲ ወደ ሌላው ደሞ ትልቁ ጉዳይ ኢትዮጵያን ህዝብ ያነጋግር ምሁራኖችንም ብዙ አስተያየትም የሚሰጡበት ነው። ሶ በተደጋጋሚ በሚዲያዎች ላይ ኢትዮጵያ ውስጥም እየቀረቡ ይሄንን የህገ መንግስት ጉዳይ ትምርቱም በውቀቱም በጥናቶቹም ዙሪያ ብዙ ያካበቱ ስለሆነ እስቲ ይሄንን ዶሰፋ አርጎ እንዲያብራሩት ጥያቄውን እስቲ ላስቀምጥልዎትና የኢትዮጵያ ህገ መንግስት በኢትዮጵያ ተሳትፎ ያልተደገፈ ለመሆኑ ብዙ ያው ኢትዮጵያውን ሁሉ የሚያቀው ነው። ሁለት የነጻዎች ድርጅቶች በትነግና በኦነግ ፍላጎት የተቀመረ በመሆኑ ዛሬ ኢትዮጵያን እንዳንድ ሀገር ለማስቀጠል የማይቻልበት ሁኔታ ላይ ጥሏታል። ይሄ ሁሉም ኢትዮጵያ ህዝብ የሚጋራው ሐሳብ ነው። እርሶ ስለ ህገ መንግስቱና ህገ መንግስቱ ስለአዋቀረው ፌደራላዊ ስርዓት ጥልቅ ጥናቶች አድርጎ መሆኑ የኢትዮጵያ ጣፋንታ ከህገ መንግስቱ መለወጥ ጋር መሻር ጋር የተያዘ ነው ብሎ ለሚሟገቱ የሚሰጡት ምላሽ ምንድን ነው? ተለያየም በሚዲያ ቀርበው የሰጧቸው አስተያየቶች አሉ። ይሄንን በአገራችን መቼም እያንዳንዱ ክልል ባንዳ ሰቅሏል፣ ህገ መንግስት አውጥቷል፣ የጸጥታ ኃይል መስርቷል። እንግዲህ አማራው ላይ የሚደረግ ተጽዕኖን እንትን ከግምት ውስጥ አስገብተን እና ይሄንን ይሄ ሁኔታ ሲታይ ይቺ ሀገር ቀጣይ እጣ ፈንታዋ ምንድን ነው? ህገ መንግስት እስካለ ድረስ ችግሩ በጥልቀት የአገሪቷን እየወረወረ ወደ ማፍረስ እየገፋት ነው የሚሉ አሉ። እስቲ ይሄንን በዚህ ዙሪያ ላይ የሚሰጡ አስተያየት ካለ መስመሮች ሰው ነው።
እውነት ነው። እንግዲህ አሁን ባለው የሀገራችን የፖለቲካ ሁኔታ የመጀመሪያውና ብዙ ጥያቄ የተነሳበት ያለው ጉዳይ ህገ መንግስቱ ነው። ህገ መንግስቱ በአንድ በኩል ለቡድን መብቶች ከፍተኛ ትኩረት የሰጠ፣ በሌላ በኩል ደግሞ ለግለሰብ መብቶች ተገቢ ሽፋን ያልሰጠ ተደርጎ ይወሰዳል። ከመጀመሪያውኑ ያ እንዲሆን የሆነ የተደረገበት ዋናው ምክንያት ህገ መንግስቱ የአሸናፊዎች ህገ መንግስት እንጂ የሌሎችንም የህብረተሰብ ክፍሎች ሀሳብ ያሳተፈ ግምት ውስጥ ያስገባ፣ የተቃዋሚ ፓርቲዎች በተለይም ደግሞ ሀገራዊ ፋይዳ የነበራቸው የተቃዋሚ ፖለቲከኞች ሚና ምንም ያልነበረበት ሁኔታ ተደርጎ ሊወሰድ ይችላል። በዚህ ምክንያት የተቀረጠ የጸደቀ ህገ መንግስት ነው። የሚያሳዝነው ነገር ያ አንድ ነገር ነው። ነገር ግን በሂደት እንኳ በስራ ላይ ህገ መንግስቱ የህዝቡ የኔ ነው እንዲለው የሚያደርጉ ስራዎች አልተሰራም። ባለፉት እንግዲህ 25 ዓመት የሆነው ነው ህገ መንግስቱ ስራ ላይ ከዋለ። በ25 ዓመት ውስጥ አንድም የረባ የማሻሻያ ስራ አልተሰራበትም። ህዝቡ የኔ ነው እንዲለው፣ ህዝቡ የሚፈልገው ነገር እንዲካተት አልተደረገም። ህዝቡ የማይፈልጋቸው ነገሮች ህገ መንግስቱ ውስጥ ያሉት እንዲወጡና በተሻለ ሀሳብ እንዲተኩ ያልተደረገበት ሁኔታ መኖሩን እናያለን። ስለዚህ እነዚህ ነገሮች ብቻ ሳይሆን ለምሳሌ ህገ መንግስቱ ውስጥ የተካተቱት በጣም አሁን ለተፈጠረው ቀውስም የራሳቸውን አስተዋጽኦ ያደረጉ ድንጋጌዎች አሉ። ህገ መንግስቱ አንቀጽ 47 ንዑስ ቁጥር 2 ማንኛውም ብሔር ብሔረሰብ በክልሎች ውስጥ የሚገኝ ማንኛውም ብሔር ብሔረሰብ ህዝብ በማንኛውም ጊዜ የራሱን ክልል መመስረት ይችላል ይላል። ስለዚህ መስፈርቱ ብሔር ወይ ብሔረሰብ ሆኖ መገኘት እውቅና ማግኘት ነው። በዚህ መሰረት አሁን ባለው የሀገራችን ሁኔታ 76 ብሔረሰቦች በፌዴሬሽን ምክር ቤት እውቅና አግኝተዋል። ስለዚህ 76ቱም ክልል የመመስረት መብት አላቸው ማለት ነው። ከዛም አልፎ እነዚሁ ክልሎችም ሆነ ብሔር ብሔረሰቦች በማንኛውም ጊዜ አገር የመሆን ነፃነታቸውን የማወጅ መብትም እንዳላቸው በህገ መንግስቱ አንቀጽ 39 ንዑስ ቁጥር 2(1) ላይ የተገለጸበት ሁኔታ አለ። ስለዚህ ለአብሮነት፣ ለአንድነት እና ለዜጎች መብት በቃ ላይ ትኩረት ያልሰጠ ለቡድን መብቶች እና ለነፃነት ለተገንጣዮች ትልቅ ግምት የሰጠ እንደሆነ ሉዓላዊ ስልጣን የኢትዮጵያ ህዝብ ሳይሆን የእያንዳንዱ ብሔር ብሔረሰብ ህዝብ መሆኑን አንቀጽ 8 ላይ በግልጽ የሚያስቀምጥበት ሁኔታን ስታይ በእርግጥም የህገ መንግስት ከመግቢያው ጀምሮ ልክ አሁን ያሉት የኢትዮጵያ ብሔር ብሔረሰብ ህዝቦች ቁጭ ብለው ተነጋግረው አዲስቷን ኢትዮጵያ ወይም አዲስ ኢትዮጵያ እየፈጠሩ የሚያስመስል አይነት አቀራረብም የተከተለ መሆኑ አንዱ ችግር ተደርጎ ይወሰዳል። ኢትዮጵያ ለሺ ዓመታት የአስተዳደር ታሪክ ያላት ሲወርድ ሲዋረድ ነፃነቷን ጠብቃ የኖረች እና ለዚህ የደረሰች ሀገር መሆኗ ተዘንግቶ ወይም ተረስቶ ልክ እንደ አዲስ ሀገር እንደመመስረት አድርጎ የማሰብ ነገር ይታያል። ስለዚህ እንዲህ አይነት ነገሮች ህገ መንግስቱ ውስጥ ችግር ስላሉ ይህን ችግር የሚፈታ እርምጃ ካልተወሰደ፣ በህገ መንግስቱ ላይ መስማማት ካልተፈጠረ፣ የጋራ የሚያደርጉ ነገሮች በአግባቡ ካልተካተቱ ሀገሪቱን ወደ ጥፋት የሚወስዳት እንደሆነ የሚያሳዩ ነገሮች አሉት።
በጣም ጥሩ። ከዚሁ ጋር እንግዲህ ስታያይዤን ህገ መንግስቱን መመለከት ያው በብዙ ነገር ተፈትኗል። አሁን ፊታችን ያለ የወደቀው የደቡብ ብሔር ብሔረሰቦችን ጉዳይ ነው። 56 ነገዶችን ያቀፈው ክልል አሁን ትንንቅ ላይ ነው ያለው። እንግዲህ ጡንቻ አለኝ የሚለው እየቀደመ ወደ ፊት ለፊት እየወጣ ነው። ከዚሁ ጋር ተያይዞ በአካባቢው በዚህ በሲዳሞ በቤተክርስቲያናቶች አብያተክርስቲያናት ይቃጠላሉ። ምክንያቱም ያው የኦርቶዶክስ እምነት ተከታይ አካባቢ ስላደለ ሌሎቹ ያሉትንም እምነት ተከታዮች የኦርቶዶክስን ሃይማኖት አይፈልጉትም። በአንድ ወቅት መስለኛል አቶ ደስታ ኃይለማርያም ደሳለኝ ወደ ውጭ ሀገር ወጥተው 1000 ቤተክርስቲያን በደቡብ ለመመስረት ተስማምቻለሁ ሲሉ ሲደመጡ አስታውሳለሁኝ። እና ይሄ ሁሉ ሲሆን መንግስት የወሰደው እርምጃ የለም፣ መብታችን እናስከብራለን ብለው የጠየቁት አለ። በኃይልም ለማስጠበቅ ይኸው ግድያዎች የተካሄዱ ነው። እና ይሄ ሁኔታ ሲታይ አገሪቷ ቀውስ ከህገ መንግስቱ ጋር የሚያስከትለው መዘዝምና አናርኪ እንትን ያው ስርዓት አልበኝነቱም እየበረታ መሄዱ ምን ምልክት ይሰጠናል? አሁን ደው በዛ ላይ ደግሞ የኦሮሞ ጽንፈኞችም ይሄንን መገነጣጣላቸውን ትናንሽ ነው መቀመጣቸውን የደቡብ ህዝቦችን እንትን ይፈልጉታል። ለምን የነሱ ሊውጣቸው ይፈልጋሉ? በታሪክም ያለ ነገር ነው። የጉራጌ ህብረተሰብ ይሄንን እንዲተደረኩ እየተደረኩ ነው የሚልም አብይታቸውን ሮሯቸውን ያሰሙ ነው። ሌሎችም እንደዚሁና ይሄ ሁኔታ ሲታይ ምንድን ነገር ነው በኢትዮጵያ ምድር ላይ የሚካሄድ ያለው? መንግስት አመለካከቱ ምንድነው? መፍትሄው ምንድነው ይላሉ?
እውነት ነው እንግዲህ አንዱ ትልቅ ፈተና ተደርጎ የወሰደው ህገ መንግስቱ የሰጠውን ክፍተት ግምት ውስጥ በማስገባት ባለፉት 27-28 ዓመታት የሽግግር ወቅትን ጨምሮ ብሔር ተኮር የሆነ ስራ ነው ሲሰራ የነበረው። ሴሌብሬት ሲያደርጉ የነበሩት ዳይቨርሲቲ ነው እንግሊዘኛው ልዩነትን ወይም የሚለያዩ ነገሮችን እያጎሉ የራስን ብቻ ስሜትና ፍላጎት የሚያንጸባርቅ በተለያየ መልኩ በፖለቲካውም በማህበራዊ ግንኙነትም በባህልም በኢኮኖሚም ሳይቀር የልዩነትን የሚያጎሉ ስራዎች ሲሰሩ ቆይተዋል። ይሄ የፈጠረው ለአንድነት ትኩረት ከመስጠት ይልቅ ለራስ፣ ለአካባቢ፣ ለብሔር፣ ለጎሳ ቅድሚያ የመስጠት ነገር ጎልቶ የሚታይበት ሁኔታ ተፈጥሯል። አሁን ይሄ ነገር ጫፍ ላይ ደርሶ በተለይ ደቡብ ላይ ደግሞ ቀደም ሲልም አላግባብ 5 ክልሎች የነበሩት በሽግግር ወቅት ወደ አንድ እንዲመጡ ተደርጎ በተነግ አመራር አማካይነት የተሰባሰቡ የተጨፈለቁ ስለነበሩ አሁን አንጻራዊ የሆነ ነጻነት ሲፈጠር ያን ነጻነት ተጠቅሞ የራስን ክልል ለማቋቋም ፍላጎትና ስሜት ነው እያየን ያለ ነው። ስለዚህ ይሄ በሲዳማ ጥያቄና በሲዳማ ብሔር ሁኔታ በግልጽ እየታየ ነው። በሱ ብቻ ግን የሚቆም አይመስልም። ሌሎችም ወደ 10 የሆኑ ብሔረሰብ አስተዳደር ዞኖች የክልልነት ጥያቄ አንስተው በምክር ቤቶቻቸው አማካኝነትም እንደወሰኑ እየተገለጸ ነው። ይሄ በአግባቡ ምላሽ ካላገኘ ዴሞክራሲያዊ በሆነ መንገድ ነገሮችን በሚያቻችል መልኩ ወደ ሰፊ ሆኖ መንግስት የክልሉም ይሁን የፌደራል መንግስቱ ህዝቡን እና ፖለቲከኞችን ቁጭ ብሎ አነጋግሮ አዳምጦ ስሜታቸውን ፍላጎታቸውን አውቆ ዘላቂ የሆነ እርምጃ መውሰድ ካልተቻለ በስተቀር ይቺ ሀገር በእርግጥም ስጋት ላይ እንደምትሆን ጥርጥር የለውም። አንዳንድ ጥያቄዎች በመዘገየታቸውም ነው ወደዚህ ጥፋት እያመሩ ያሉት። አሁን የስዳማ ጥያቄ ባለፉት 20 ዓመታት ሲነሳ የነበረ ሲወድቅ የነበረ ነው። በጊዜው ምላሽ ቢያገኝ ኖሮ እዚህ ደረጃ አይደርስም ነበር የሚል እምነት አለኝ። ፖለቲከኞች አሁን ይሄን አጋጣሚ ለመጠቀም ይፈልጋሉ። በተለይ አክራሪዎቹ ደቡብ አሁን ባለበት ተጠናክሮ እንዲቀጥል አይፈልጉም። ስለዚህ ያን እዛ ውስጥ ያሉ ጥያቄዎችን በማባባት በማጠናከር እንዲበታተኑ ይፈልጋሉ። ትናንሽ ክልሎቹ ነው የኦሮሞን ፖለቲካ የማይገዳደሩ በተለይ በፌደራል ደረጃ የሚኖረውን ስልጣኑን አጠናክሮ የማስቀጠል ፍላጎት በጠንካራ ተገዳዳሪ እንዳይሆኑ ይፈልጋሉ። ሌላው ቀርቶ እኮ አማራ ጠንካራ ተገዳዳሪ ሆኖ እንዳይወጣ ነው አሁን በተለያየ መልኩ ለማዳከም እየተሞከረ ያለው። እንግዲህ አንድ ብሔረሰብ የሆነውን ወሎ ብሎ በወሎ በኩል የተለያየ ስያሜ ይዘው ይመጣሉ። በሌላም ሸዋንም አካባቢ የሚፈጥሩት ነገር አለ። ስለዚህ ደቡብ ላይ ጥንቃቄ የሚያስፈልገው እርምጃ መውሰድ ግን ይጠይቃል። ቢያንስ 5-6 ወይም እስከ 7 የሚደርሱ ክልሎችን ግን ለማቋቋም ዝግጁ መሆን አለበት። የደቡብ ክልልም ይሁን የፌደራል መንግስቱ ህገ መንግስቱም ይፈቅዳል። በተግባርም ያለው እውነት እዛ ላይ የሚታይ ስለሆነ መሰረታዊ የሆኑ ዋና ዋና ብሔር ብሔረሰቦች መርጦ በዙሪያቸው ያሉትን ግን ደግሞ ሌሎች ብሔር ብሔረሰቦችንም አሳምኖ እንዳልኩት 5-7 የሚደርሱ ክልሎች በህጋዊ መንገድ ሰላማዊ በሆነ መንገድ ቢመሰረቱና የፌዴሬሽኑ አባል የሚሆኑበት ሁኔታ ቢፈጠር አንዱ የመፍትሄ አካል ተደርጎ ሊታይ ይችላል ብዬ አስባለሁ እንጂ አሁን ባለው ሁኔታም መቀጠል የሚቻል አይመስለኝም። ሌሎችም ቢሆን በሂደት ራሳቸውን ማሰብ ይኖርባቸው ይሆናል።
በጣም ጥሩ። እስቲው እንግዲህ አሁን ጥያቄታችን ወደ ማገባደዱ እየተቀረብን ነው። አንድ ሌላ ደግሞ ጥያቄ ላንሳ በዚህ በሮሞ የበላይነት ዙሪያ ላይ በህዝቡ አይምሮ የሚጉላላ ነገር ነው። ዶክተር አብይ በቅርቡ ለፓርላማው ቀርቦ ሲናገሩ በአዲስ አበባ የኦሮሞ ጥቅም የማስከበር ወቀሳም ሆነ በሹም ድልድል ኦሮሞዎች አብዝቶ የማላላት ተግባር አልተፈጸመም የሚል ማስተባበያም ሰጥተዋል። የእሳቸው ንግግር በመሬት ላይ ከሚታየው ሀቅ የራቀ ለመሆኑ ብዙ መረጃዎች አሉ። በዓለም ዙሪያ በኢትዮጵያ ስምም የተቆረቆሩ የካውንስል ጽህፈት ቤቶችም ሁሉ ሳይቀሩ ለኦሮሞ ልዩ ጥቅም ቁመናል እያሉ እየተከራከሩ ነው። እንግዲህ ካውንስለሩ በኢትዮጵያ ህዝብ ስም የተመሰረተ ነው። አንዱ በዚህ በሎስ አንጀለስ ይመስለኛል ይህንን ሲያስተጋቡ ተደምጠዋል። እና በዚህ ዙሪያ እርሶ አስተያየት ምንድን ነው? በዚህ የኦሮሞ የበላይነት በመስሪያ ቤቶች የመደላደል ጉዳይ ላይ አነሱ ለእስር ተዳርገዋል። በተለያየ መልክ ይሄንን የኦሮሞ የበላይነትን አይን ያወጣ ሁኔታ እየተካሄደ ነው። ግን እሳቸው በፓርላማ ቀርበው ይሄ ነገር ከተፈጸመ ከኔ ጀምራችሁ እኔን አሰናብቶ የሚል ሊሆን አንድ የሆነ ነገር ተናግረውና ይህ በእናንተ በአዲስ አበባና በኢትዮጵያ ያለው ሀቅ ምንድን ነው? ይሄንን እስቲ ትችን አስተያየተው የሚሰነዝሩበት።
እውነት ነው እንግዲህ የተለያዩ ሀሳቦች በዚህ ረገድ ይሰነዝራሉ። መጀመሪያ ላይ ለውጡ ተከትሎ ተስፋ ሰጭ ነገሮች እንደነበሩ ይታወሳል። ኋላ ላይ ግን ነገሮች እየተበላሹ የመጡበት አጋጣሚ በተለያየ መልክ ሲገለጽ እንሰማለን። በተለይ ከፌዴራል መስሪያ ቤቶች አካባቢ አንዳንዶችን እየጠቀሱ የሚያነሱበት ሁኔታ አለ። አንዱ ጎልቶ ይነሳበት የነበረው የገቢዎች ሚኒስቴር እና በስሩ የተቋቋመው የጉምሩክ ኮሚሽን ነው። ቀደም ሲል ይሄ ተቋም በዋነኛነት በሰነድ ሰዎች በሰፊው ተይዞ እንደነበረ የሚታወቅ ነው። እሱ ብቻ ሳይሆን ሌሎችም ተቋማት ከእነሱ ጋር የተያያዙ እንደነበሩ የምናስታውሰው ነገር ነው። ነገር ግን አሁን ደግሞ የተረኝነት ፖለቲካ እየተካሄደ ነው የሚል ግልጽ የሆነ ቅሬታዎች እየተነሱ ነው። አንዱ ከሚነሱበት ኦሮሞ በብዛት ወደ ስልጣን እየመጣ ነው፣ ቦታውን እየያዘ ነው የሚለው አዲስ አበባም አንዱ ምሳሌ ተደርጎ ይወሰዳል። አዲስ አበባ ኢንጂነር ታከለ ኡማን ወደ አዲስ አበባ ከማምጣት ጀምሮ ሌሎች ከኦሮሚያም ከተለያየ አካባቢ ወጣት የኦሮሞ አክቲቪስቶች፣ ፖለቲከኞች ብዙ ቦታ ላይ እየተመደቡ አንዳንዴ በልምድም በትምህርት ዝግጅትም በምንም የተሻለ ብቃት ሳይኖራቸው ኦሮሞ በመሆናቸው ምክንያት የሚሾሙበት ሁኔታ እንዳለ አንዳንድ ትላልቅ የፌዴራል መስሪያ ቤቶች ሳይቀር ማጠብቃቸው ወጣት ኦሮሞዎች የአንድ ዓመት የሁለት ዓመት ብቻ ስራ ልምድ ያላቸው በትምህርት ዝግጅታቸውም የመጀመሪያ ዲግሪ ላይ ያሉ ሰዎች ሳይቀሩ ትላልቅ ቦታ እንዲይዙ እየተደረገ ያለበት ሁኔታ እንዳለ በተለያየ መልኩ ይጻፋን ይገለጻል። በተወሰነም እንድታዘበው የምናየውም ነገር አለኛም እንግዲህ ስራ ብሎ ጥናት ማካሄድ ይጠይቅ ይሆናል የዚህ ነገር እስከምን ድረስ ነው የሚለው። ነገር ግን እንዲሁ በኦብዘርቬሽን ወይም በግል ምልከታ እንዲህ አይነት ነገሮች አሉ። ይሄም ሆኖ ግን አንዳንዴ ግምት ውስጥ መግባት ያለበት ነገር አለ። ከአንደኛ የኦሮሞ ህዝብ በጣም ብዙ ነው። ከሌላው አንጻር ዝም ብሎ በቁጥር ሲታይ ከ30 ሚሊዮን በላይ ኦሮሞ አለ ይባላል። ከ20 ሚሊዮን በላይ አማራ እንዳለ ይነገራል። ከዛ ቀጥሎ ሶማሌ ነው፣ 4-5 ሚሊዮን ህዝብ አለ። ቀጥሎ ትግራይ እያለ ይሄዳል። በዚህ ፕሮፖርሽናል የሆነ ወይም የማመጣጠን ስራ ከተሰራ በትክክልና ህጋዊ በሆነ መልኩ ነገሮችን በመነጋገር በመከባበር ሌሎችም አውቀው አምነውባቸው እንዲሄዱ በማድረግ ረገድ ቢካሄድበት ኖሮ በብዙ ቦታ ላይ የኦሮሞ ቁጥር ቢበዛ የሚያስገርም ላይሆን ይችላል። እስካሁን ተገፍቶ ኖሯል። አናሳዎቹ የትግራይ ፖለቲከኞች ነበሩ ብዙም ቦታ ይዘው የነበሩት። አማራም ኦሮሞም ተገሎ የኖረበት ሁኔታ እንዳለ ይታወቃል። ነገር ግን በትክክለኛው ህጋዊ የሆነውን አካሄድ መሰረት አድርጎ ቢኬር ኖሮ አሁን የሚባሉ ቦታዎች ምናልባት ብዙ ተጋነው ላይ ቀርቦ ይችሉ ነበር ብዬ አምናለሁ። ከዛ ውጭ ግን በግልጽ የሚታዩ እዛም ውስጥ ያሉ አመራሮች በተለያየ መልክ ትዝብታቸውን የሚገልጹበት ሁኔታ እንዳለ እኔም ታዝቤያለሁ።
በጣም ጥሩ። አዎ ይሄ ነው ይሄ በዲሞክራሲ ለውጣለው ብለው አቶ ለማ ተናግረዋል። ቀደም ሲልም በዚህ በባጀት ምደባም ቢሆንም መልሶ ለማቋቋም የተመደበ ባጀት በመለከት ከብዙ በስፍራዎች አማራው ተፈናቅሎ መጠጊያቶ የሚበላውቶ ለአውሬም ተጥሎን አንድም የደረሰለት ከፌደራል መንግስት ይሄ ነው የተባለለት ነገር የለም። እነሱ ግን ያው ከሶማሌ ተባረው የሚባልበት ጊዜ በቦይንግ አይሮፕላን በአየሩ እንትን በሚሰራ እና በተመቻቸ አውቶቡስ ተጓጉዘዋል እና የሁለት በአንድ ሀገር ውስጥ የዜጎች ምን አይነት እንትን እንክብካቤ እንደሚደረግላቸው መቼም በግልጽ የታየ ነገር ነው እና ይህ ነገር በእውነቱ ትንሽ የጠቅላይ ሚኒስትሩን የሀቅ እንትን ድንበሩን የጣሰ ይመስለኛል። በመሬት ያለው ሁኔታ ይሄ ነው። ዛቻውም ቢሆን በእናቶ እስክንድር ላይ እንትን የሚለው ከዚሁ ከጥቅም ለኦሮሞ ጥቅም ከማስከበር አንፃር ነው እና ጉልህ የሆኑ ማስረጃዎች ስላሉ የሚባለው ነገር እንዳሉት ነው። ሰዎች እየመሰከሩ ነው። ይሄ ነገር እንዲለወጥም ያስፈልጋል። ማንኛውም ለኢትዮጵያዊነት የቆመ ይሄንን ነገር ማጋለጥ፣ መከራከር፣ መሟገትም ተገቢ ነው ላሉ አገሪቷ ቀጣይነት እንዲኖር ከተፈለገ። ዶክተር ሲሳይ እንግዲህ እስቲ ያው ጥያቄዎችን ማገባደጃለሁ ማለት ይቻላል። እስቲ አንድ ወደዚህ ወደ ራያ አስመላሽ ኮሚቴ ልሰዶትና ነው አንድ አጭር ደቂቃዎች ያህል ለተወሰኑ ደቂቃዎች ምን ሁኔታ ነው ያለው አስመላሽ ኮሚቴው? ምናልባት የሚያበቅር የሚያውቁት ነገር ካለ ምን አይነት እንቅስቃሴ ያደርጋል? አሁን ባለው ሁኔታ እንግዲህ ብዙ ነገሮች እየተነገረ ነው። አዴፓም እንግዲህ በድርድር ፈታለሁ ብሏል። ምን እያደረገ ነው ኮሚቴው? የሚያውቁት ነገር አለ?
አዎ፣ የራያ እንግዲህ በራያ ስም የራያ አስመላሽ ኮሚቴ ሁለት አይነት አስመላሽ ኮሚቴዎች አሉ። አንደኛው የራያ ራያ ነው ወይም የራያ ራሱን የቻለ ብሔረሰብ ነው የሚል ሀሳብ ይዘው ቀደም ሲል የተቋምና በዚህ ወቅት አካባቢ ተቋቁሞ ስራ የጀመረ እንዲሁ ከህዝቡም ድምፅ አሰባስቦ ምናልባት 5% ሊሞላ ይችላል የሚለውን የህብረተሰብ ክፍል አስፈርሞ ለትግራይ ክልል ጥያቄ ያቀረባለ። ይሄን ጥያቄውን እንግዲህ ለፌዴሬሽን ምክር ቤትን በግልባጭ አስታውቆ ለጠቅላይ ሚኒስትር ጽህፈት ቤትን ጥምር ሂደቱን ያው ይሄን ጥያቄ በተገቢ ምላሽ እንዲያገኝ የራሱን ደጋፊዎች እያንቀሳቀሰ በተለያዩ ሚዲያዎችም ሀሳቡን እየገለጸ ነው ያለው። ይሄን የሚቃወም ደግሞ ሌላ ኮሚቴ አለ ወይም በቅርብ የተቋቋመ ኮሚቴ አለ። ራያ ራሱን የቻለ ብሔረሰብ ሳይሆን ወይም ልዩ ዞን ሆኖ ወደ አማራ ክልል የሚለውን በዚህ መልክ አንቀበለውም። ራያ አማራ ነው ወይም በዋነኛነት በስነ ልቦና በተለያየ ታሪካዊ ሁኔታዎች ከአማራ ጋር ቀጥተኛ ትስስር ያለው ስለሆነ ወደ አማራ ይምጣና ወደ አማራ ከመጣ በኋላ ልዩ ዞን ይሁን ወይ ሌላ አደረጃጀት ይኖረው ራሱ ህዝቡ ይወስን። ከዛ ውጭ ግን የአማራ ራያ ውስጥ በእርግጥ የተለያዩ ብሔረሰቦች አሉ ወይም ቋንቋዎች አሉ። አማርኛ አለ፣ ኦሮምኛ አለ፣ ትግርኛ አለ። የራያ ትግርኛ የሚባልም ራሱን ችሎ አለ። አገዎች አሉ። ስለዚህ ህብር ስለሆነ ይሄ ነብርነቱን እንደያዘ ወደ አማራ ክልል መምጣት አለበት። ከዛ በኋላ አስተዳደሩ ምን ይሆን የሚለውን በቀጣይ ነጻ ከትህነግ ነጻ ወጥቶ ወደ አማራ ከመጣ በኋላ የሚወስነው ይሆናል የሚል አማራጭ ሀሳብ ይዞ የቀረበ ቡድን አለ። ይሄም እንደዚሁ የራሱን ደጋፊዎች ይዞ የሚሰራ እንደሆነ ይታወቃል። በትግራይ በኩል ያለው ደግሞ ሌላኛው ፎርማል የሆነ እንደዚህ እንደ በእነዚህኞቹ በኩል ኮሚቴ ባይቋቋምም የአቀንቃኞች አሉ። ራያ ከአልሐምዱሊላህ አሁን አማራ ክልል ውስጥ ያለው የራያ ቆቦ ወረዳን ጨምሮ ወደ ትግራይ ሆኖ ነገር ግን አንጻራዊ የሆነ ይሄ ልዩነቱን ወይም ለየት ያለ ባህሪውን እውቅና ተሰጥቶት በትግራይ ክልል ውስጥ ራሱን በራሱ የሚያስተዳድርበት ሁኔታ ቢፈጠር ተገቢ ነው የሚል ሀሳብ ያላቸውም ቡድኖች አሉ ወይም ግለሰቦች አሉ። ስለዚህ በጥቅሉ ሲታይ እንግዲህ መደበኛ በሆነ መልኩ ጥያቄውን ያቀረበው ቡድን አሁንም ጥያቄውን በተለያየ መልኩ እየገፋ ነው፣ እየጠየቀ ነው። ሁለቱም የራሳቸው የሆነ ችግሮች አሉባቸው። አንድ በአንድ በኩል ራያ ከየት እስከየት የሚለው ላይ ራሱ ተገቢ ያልሆነ አሁንም ራያን ለሁለት የሚከፍል አይነት አካሄድና አቀራረብን ይከተላሉ። በሌላ በኩል ራያ ውስጥ አንድ ራሱን የቻለ ብሔረሰብ ነው ብለው የምትወስደው ነገር የለም። አማራ አለ፣ ራያው ነው አማራ አለ፣ ራያው ነው የራያ ትግርኛ ተናጋሪ የሆነ ህዝብ አለ። በቁጥር አማርኛ ተናጋሪውና ራያ ትግርኛ ተናጋሪው የሚበዛ ይሆናል። ነገር ግን አገዎች አሉ፣ በ10 ሺዎች የሚቆጠሩ ኦሮሞዎች አሉ፣ የራያ ኦሮሞዎች። እነዚህን ደምረን ስታይ አንድ ራሱን የቻለ ብሔረሰብ ነው ለማለት የሚያስችል ነገር የለውም። እንግዲህ የማንነት ጉዳይ ሲፈረጅ ወይም ሲበየን አንዱ ባህላዊ ማንነት ተደርጎ ሊወሰድ ይችላል። ከባህል ማንነት አንጻር የራያ ህዝብ አንድ ነው። እነዚህን ቋንቋዎችን ቢናገር ተመሳሳይና አንድ የሆነ ባህል አለው፣ ወግ ስርዓት አለው። ከዚህ አንጻር አንድ የሚያደርገው ነገር አለ። አካባቢያዊ ማንነት ጋር ተወስደው ራያ አንድ አካባቢ ነው፣ በአንድ ኩታገጠም የሚገኝ ስለሆነ ራያነት የአካባቢም ስም ነው፣ የህዝብም ስያሜ ጭምር ነው ብሎ እንወስድ እንችላለን። የብሔር ተኮር በሆነ ከቋንቋ ጋር የተያያዘ ማንነት ከወሰድክ አንድ ብሔረሰብ ነው ለማለት የሚያስችል አንድ አይነት ወይም ተመሳሳይ የሆነ ቋንቋ የለውም። ስለዚህ እነዚህ በርካታ አራት ማንሱ የተለያዩ ቋንቋዎችን መሰረት አድርገህ ስትወስድ አንድ ራሱን የቻለ ብሔረሰብ ነው ለማለት ያስቸግራል። ይህም ሆኖ ግን የራያ ህዝብ ራሱን በራሱ ማስተዳደር ይፈልጋል። ይህም ብቻ አይደለም፣ በአብዛኛው ከአማራ ጋር ሆኖ እጣ ፈንታውን መወሰን ማየት ይፈልጋል። በዚህ መልክ ሲታይ በርከት ያሉ የህብረተሰብ ክፍሎች ወደ አማራ የሚለውን ይደግፋሉ። አንዳንድ እንደውም ለምን ከዚህ ሁሉ ወደ አማራ ወደ ትግራይ ከሚባል ራሱን የቻለ ክልልም እኮ መሆን ይችላል። አሁን ባለው የህገ መንግስታዊ ስርዓት ክልል የማይሆንበት ምን ምክንያት የለም። ከአንድ ሚሊዮን ያላነሰ ህዝብ ነው እንግዲህ ራያ ህዝብ። በተፈጥሮ ሀብት የታደለ ነው፣ ከሁለት ክልል ያለ ህዝብ ነው፣ ህብርነት ያለው ህዝብ ነው። ስለዚህ በሰው ኃይልም በተፈጥሮ ሀብትም ራሱን ችሎ መምራት ማስተዳደር የሚችል አቅም አለው። ክልሎች ከቤንሻንጉል ጉሙዝ፣ ከጋምቤላ፣ ከሀረር ክልል አንጻር ሲታይ ትልቅ ተደርጎ ይሄኛው ሊወሰድ ይችላል እና ከአፋር ክልል በተወሰነ ነው ሊያንስ የሚችለው በቆዳ ስፋትም በህዝብ ብዛትም እንጂ የሚቀራረብ ነው። ስለዚህ ራሱን ችሎ ክልልም መሆን ይችላል የሚል ሀሳብ ያላቸው ግለሰቦች፣ ምሁራን አሉ። ግን ጠቅለል ባለመልኩ ሲታይ አሁን የራያ ጥያቄ ያው ተስፋ የተደረገበት በአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ስራ ሲጀምር ለዛ ግብዓት የሚሆኑ ነገሮችን ይዞ ይታገላል፣ ለመታገልም ዝግጁ ነው የሚል ሀሳቦችን ነው የምናየው።
ዶክተር ሲሳይ እንግዲህ ሰፊ ውይይቶች አድርገናል። ብዙ በኢትዮጵያኖች አይምሮ የሚጉላሉ ሀሳቦች አሉ። በሌላ ጊዜ እንመለስባቸዋለን። ሰፊ የሆነ ግንዛቤ ሰጥተውናል። በሌሎችም በዚህ በተለይ ህገ መንግስቱን በሚመለከት ስለ ፌዴራላዊ እንትን መዋቅሩ ጉዳይ ላይ የሚያገናኙ ነገሮች ይኖራሉ። ለወደፊቱ በውይይት እንግዲህ እኔ በጥያቄ ያላነሳቸው ወይንም መልእክት መደመጥ አለበት ብለው የሚሉት ነገር ካለ እስቲ የተወሰኑ ደቂቃዎች እድሉ እርስዎ ልስጥና ለዛሬው ለሰጡን ትምህርታዊ ማብራሪያዎች በአድማጮቻችን በዝግጅት ክፍል እያመሰገንኩኝ የዚህ ጥያቄ እንግዲህ ማጠቃለያ ስለመጨረሻ ይሆናል። መስመር እርስዎ ነው፣ ቀጥሉ።
እሺ፣ አመሰግናለሁ። እኔም እንግዲህ እንዳልከው በብዙ ጉዳዮች ላይ ተነጋግረናል፣ ተወያይተናል። ትልቁ የሀገራችን ጉዳይ አንዱ ትኩረት ሊሰጠው የሚገባው የመረጋጋት የሰላምና መረጋጋት ጉዳይ ነው። አሁን በለውጥ ሂደት ውስጥ ነው ያለ ነው። ስለዚህ ይሄን ለውጥ ወደፊት ለማስኬድ ስለዚህ ይሄን ግምት ውስጥ አስገብተን መሰራት ያለባቸው ስራዎች ይኖራሉ። አንደኛው ለውጡን የሚመራው ኃይል በስርዓቱና በአግባቡ ሁሉንም ባሳተፈ መልኩ ፖለቲካውን በአግባቡ መምራት ይጠይቀዋል። ሁለተኛው የህግ ስርዓቱን በተለይም በአግባቡ ለማስኬድ ህገ መንግስቱን ከማሻሻል የሚጀምር ስምምነትና ስራ ተስፋን ጭምር ማሳየት የሚኖርበት መሆኑን መገንዘብ ይቻላል። ከሁሉም በላይ ግን የእኩልነት ጥያቄዎችን የእኩል ተጠቃሚነት ጉዳይን ታሳቢ ያደረገ ስራ መስራት እንዳለበት ይታመናል እና ብሔር ብሔረሰብ ህዝቦች በተለይም ከማንነት ጥያቄ ጋር ራስን በራስ ከማስተዳደር ጋር ክልልነውን ጥያቄዎች በስርዓቱና በአግባቡ የሚመለሱበት አካሄድና ስርዓት መኖር መቻል እንዳለበት ይታመናል። በዚህ መልክ የሁሉም ትብብር የሁሉም ድጋፍ የሚያስፈልግበት አጋጣሚ አለ። በዚህ መልክ ቢኬድ የበለጠ የተሻለ ነገር ይፈጠራል የሚል ተስፋ አለኝ እና ከሁሉም በላይ እንግዲህ ሀገሪቱን አንድነት አስጠብቆ የሚሄድ ጉዳይ ቅድሚያ ሊሰጠው ይገባል። ይሄ ሊሆን የሚችለው የህዝቦች እኩልነት ሲረጋገጥ፣ የህገ በላይነት ሲሰፍን፣ መልካም አስተዳደር በሁሉም አካባቢ ስራ ላይ ሲውል ተደርጎ ሊታሰብ ይችላል እና በዚህ መልክ ነው የማየው።
በጣም ጥሩ ዶክተር ሲሳይ እንግዲህ በዛሬው ዕለት የኢትዮጵያ ጉዳይ የሁላችን ጉዳይ ነው ብለን በተለይ አበይት የሆኑ ብሔራዊ አጀንዳዎች ዙሪያ ላይ የሰጡንን አስተያየት አድማጮቻችን ይጋሩታል በአብዛኛው እንገምታለን። ለዛሬው እንግዲህ ለሰጡን አስተያየት በድጋሚ ምስጋና ያቀርብኩኝ በዚህ እንሰናበታለን። መልካም ጤና፣ መልካም ስራ ዘመን፣ መልካም ጤና ከቤተሰብ ጋር እየተመኘሁ በዚህ ላይ ያለን አመሰግናለሁ ዶክተር ሲሳይ።
እሺ እኔ
Zendros band sev lippin yalokin Bitinat dare simmeyi yayyuhu Baskeper imhagin Aramagin Tegristin bifraat tukto yayyabin Kavusti chowata kultu alkara kabin ነገር ሆዲ ገብቶ ያሰለሰለ ረመገን አሃመገን አሮመገን
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የሐምሌ 21 ቀን 2011 ዓ.ም ተምረት ወይንም የጁላይ 28 2019 ስርጭታችንን ያስተናግድናችሁ ተኮላ ወርቁና እኔም ወርቁ ሞላ ነበርን። ደህና ቆዩልን እያልን በዚሁ እንሰናብታለን። ድል ለኢትዮጵያ ህዝብ።
Jado Belante Jado 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 Belante Wara Wara Belante Wara 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 Belante I'm gonna get the tan on the road.